En daar ik me hert ik mooi in me jammer ook, salatena kutur eska atra sentenjano. Balla fasamentum in de tanagerno, begins er nou, ja, atrasentisina te me hert, atrasentisina mera, ja, trai, atrasalatena mera, ja, atrasentisina mera. ማብራሪያ ወይም መግለጫ ነው። ባለፈው ጊዜ እንዳጠናነው አሁን የሴትዮዋን ባህሪ እናም ደግሞ የወለደቻቸው የልጆቿን ባህሪ እንደገና ደግሞ በሰይጣን ሃይማኖት ተደግፋ እንደገና ደግሞ በፖለቲካ ኃይል ተደግፋ የሚታደርጋቸውን ነገሮች ነው ማብራሪያ የሚሰጥ ያለ። እቺ ሴትዮ ቀይ ሐር ለብሳ በምስጢር በሁሉም ነገር ላይ በሁላቸውም ፍጥረታት ወይም ነገስታት አመራር በምድር ባሉ ፍጥረታት ሁሉ ላይ የእግዚአብሔር ማህተም ከሌላቸው ሁሉ ላይ ተቀምጣለች። የእግዚአብሔር ልጅ ኢየሱስ ክርስቶስ ማህተም ያውም የእግዚአብሔር ሕግና ስርዓት በሌላቸው ሁሉ ላይ ተቀምጣለች እና ስራዋንም ታካሄዳለች። ከዛም የተነሳ ብዙ ከፍተኛ የሆነ ውጣ ውረድንና ውዝግብን፣ ብጥብጥን፣ ሁከትን ታስፈጥራለች ወይም ትፈጥራለች። ከዛም የተነሳ ምድር ሁሉ ትናወጣለች፣ ምድር ሁሉ ትጎዳለች። ከዚህ ይህንን ሁሉ እያደረገ ያለ እግዚአብሔር ሳይሆን ሰይጣን እንደሆነ ግልጽ ነው። ከዚች ሴትዮ በስተጀርባ የሚሆን ከሚመጣውም ከማናቸውም አይነት ድርጅትና አመራር ወይም አሰራር ኦርጋናይዜሽን ላይ ከበስተጀርባ የሚሰራው ኃይል ሰይጣን እንደሆነ በዛሬ ትምህርት በግልጽ እናያለን። እንግዲህ ሁላችንም መጽሐፍ ቅዱሳችን ወደ ያዘንበት አብራን እንሄድና እናንባቸው። በግልጽ ይህንን ለማየት እንድንችል ነው። እነዚህ ነገሮች በሰባተኛ፣ በዘጠነኛ፣ በአስራ አንደኛ፣ በአስራ ሶስተኛ ምዕራፋት፣ በአስራ ሁለተኛ ምዕራፋት፣ በአስራ አራተኛ ምዕራፍ፣ በአስራ አምስት፣ አስራ ስድስት፣ አስራ ሰባት ሁላቸውም በአንድ ላይ ይህንን እየተጋገዙ የመጡበት መግለጫ ነው እየሰጠ ያለ። አስራ ሰባተኛ ምዕራፍ ከሰባት እስከ አስራ ስድስት እና አስራ ሰባት ምዕራፍ ያሉትን ሀሳቦች ጥቂት ጥቂት እየጨመረ እየሞላው ማን እየሰራ እንደሆነ መግለጫ ይሰጣል። ስለዚህ ይህንን በቁጥሮቹ ላይ እናነባቸዋለን። እንግዲህ ሁላችሁም እዛ አላችሁ ብዬ ስለማምን ነው። ያላችሁ ሁሉና አብረን ያለነው ይሄንን ነገር በመከታተል እናነባቸዋለን። ራእይ ዮሐንስ እኔ ያስቆጥ የመጀመሪያ አማርኛ ነው። እንግዲህ እያንዳንዳችሁ ልዩ ልዩ ትርጉም አለ። ያን ልዩ ልዩ ትርጉምን ምናልባት አትሊስት ከሶስት እናነባለን። ሶስቱን ልዩ ልዩ ትርጉሞች እናነባለን ምን እንደሚል። የዛሬ ትርጉም ያላችሁ ብታነቡ በጣም ደስ ይለኛል። ወይም ደግሞ መደበኛ ትርጉም የሚባለው ትንሽ ጥሩ ነው። ብዙ ሀሳብ አንዳንድ ጊዜ እሱ ደግሞ በአንድ ላይ ይሰበስባቸዋል ብዙ ሀሳቦችን እንጂ ኋላውን ፊት ፊትን ኋላ ያደርጋል እንትን ሰዋሰውን ለማስተካከል ብለው። ስለዚህ እስቲ አብረን እናንብበው። እሺ አንብበው።
ቁጥር ሰባት ጀምሮ ነው ያልከው?
ከስድስት ጀምረ ነው። ከስድስት ጀምረ እስከ 18 አንብ።
ሴቲቱም በቅዱሳን ደምና በኢየሱስ ክርስቶስ ደም ሰክራ በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ ታላቅ ድንቅ አደነቅሁ። መልአኩም አለኝ፣ የምትደነቅ ስለምንድን ነው? የሴቲቱን ምስጢርና የሚሸከማትን ሰባት ራሶችና አስር ቀንዶች ያሉትን የአውሬውን ምስጢር እኔ እነግርሃለሁ። ያየኸው አውሬ አስቀድሞ ነበር፣ አሁንም የለም። ከጥልቁም ይወጣል። ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ያደንቃሉ። ጥበብ ያለው አእምሮ በዚህ ነው። ሰባቱ ራሶች ሴቲቱ የተቀመጠችባቸው ሰባት ተራራዎች ናቸው። ሰባት ነገስታት ደግሞ ናቸው። አምስቱ ወድቀዋል፣ አንዱም አለ፣ የቀረውም ገና አልመጣም። ስመጣም ጥቂት ጊዜ ሊቆይ ይገባል። የነበረውና የሌለውም አውሬ ራሱ ደግሞ ስምንተኛ ነው፣ ከሰባቱም አንዱ ነው፣ ወደ ጥፋትም ይሄዳል። ያየኋቸውም አስር ቀንዶች ገና መንግስታትን ያልተቀበሉ አስር ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣንን ይቀበላሉ። እነዚህ አንድ ሐሳብ አላቸው፣ ኃይላቸውንና ስልጣናቸውንም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል። ከእነርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። አለኝም፣ ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ወገኖችና ብዙ ሰዎች አሕዛብም ቋንቋዎችም ናቸው። ያየሃቸውም አስር ቀንዶችና አውሬው ጋለሞታይቱን ይጠላሉ። ባዶዋንና ራቁቷን ያደርጓታል። ስጋዋንም ይበላሉ፣ በእሳትም ያቃጥሏታል። እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ የእግዚአብሔርም ቃል እስኪፈጸም ድረስ መንግስታቸውን ለአውሬው እንዲሰጡ በልባቸው አግብተዋልና። ያየሃትም ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት።
እግዚአብሔር ይስጥልን። ሌላ ትርጉም ያለው ሰው ሌላ ዘመን የሌላ ጊዜ ትርጉም ያለው ሰው ቢያነብ ደስ ይለኛል። ማንም ያለው ማለት ነው። በመስማር ካላችሁ አንዳችሁ ብታነቡ ደስ ይለኛል። ከስምንት ጀምሮ እስከ 18 ነው።
እኔ ያለኛው ተመሳሳይ ነው።
እሺ፣
ያው ነው የኪዳኔ አይነት ነው፣ ሌላ አይደለም። የኔ መጽሐፍ
ነው። ኦኬ። ከስድስት እስከ 18
ሴቲቱም በቅዱሳን ደምና በኢየሱስ ክርስቶስ ደም ሰክራ አየኋት። ባየኋትም ጊዜ እጅግ ተደነቀው። ከዚያም መልአኩ እንዲህ አለኝ፣ የምትደነቀው ለምንድን ነው? የሴቲቱን እርሷ የተቀመጠችበትንም እንዲሁም ሰባት ራሶችና አስር ቀንዶች ያሉትን የአውሬውን ምስጢር እነግርሃለሁ። ያየኸው አውሬ ቀደም ሲል ነበረ፣ አሁን ግን የለም። በኋላም ከጥልቁ ጉድጓድ ይወጣል ወደ ጥፋቱም ይሄዳል ዓለም ከተፈጠረ ጀምሮ ስማቸው በህይወት መጽሐፍ ተጽፎ ያልተገኘ የምድር ነዋሪዎች አውሬውን ቀድሞ የነበረ አሁን ግን የሌለ በኋላም የሚመጣ መሆኑን ሲያዩ ይደነቃሉ ይህ ጥበብ ያለው አእምሮ ይጠይቃል ሰባቱ ራሶች ሴቲቱ የምትቀመጥባቸው ሰባት ተራሮች ናቸው እነርሱም ደግሞ ሰባት ነገስታት ናቸው አምስቱ ወድቀዋል አንዱ አለ ሌላውም ገና አልመጣም ሲመጣ ግን ሊቆይ የሚገባው ለጥቂት ጊዜ ነው ቀድሞ የነበረና አሁን የሌለ አውሬ ስምንተኛው ንጉስ ነው እርሱም ከሰባቱ አንዱ ሲሆን ወደ ጥፋቱ ይሄዳል ያየሃቸው 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው ነገር ግን ከአውሬው ጋር ለአንድ ሰዓት እንዲነፍሱ ስልጣን ይቀበላሉ አንድ አሳብም አላቸው አላቸውንና ስልጣናቸውንም ለአውሬው ይሰጣሉ እነዚህ በጉን ይወጋሉ በጉ ግን ድል ይነሳቸዋል ምክንያቱም እርሱ የጌቶች ጌታና የነገስታት ንጉስ ነው ከእርሱ ጋር ያሉ የተጠሩ የተመረጡትና የታተሙትም አብረው ድል ይነሳሉ
አሜን
ተጋደስ ነው
ተሰምተን አርከ
መላእክቱም እንዲህ አለኝ አመንዝራይቱ ተቀምጣባቸው ያየሃቸው ሆች ወገኖች ብዙ ሰዎች ህዝቦችና ቋንቋዎች ናቸው አውሬውና ያየሃቸው 10 ቀንዶች አመንዝራይቱን ይጠሏታል ባዶዋንና ራቁቷን ያስቀሯታል ስጋዋን ይበላሉ በሳትም ያቃጥሏታል የእግዚአብሔር ቃል እስኪፈጸም ድረስ ቅዱስ እቅዱን ይቀጣ የእግዚአብሔር ቃል እስኪፈጸም ድረስ እቅዱን እንዲፈጽሙ ደግሞም በአንድ ሐሳብ እንዲስማሙና ስልጣናቸውንም ለአውሬው እንዲሰጡ ይህን ሐሳብ በልባቸው ያኖረ እግዚአብሔር ነውና ያየሃትም ሴት በምድር ነገስታት ላይ የምትነግ ታላቂቱ ከተማ ናት
እግዚአብሔር ይስጥልን አመሰግናችኋለሁ ለአነበባችሁት ብዙም የቃላት ልዩነት በዚህ ላይ የለም እነዚህ የጻፉት ሰዎች አንዴት ብቻ ነው ፍቹም ይጻላሉ ፍቹም ራቁቷንም የሚያደርጓት ፍቹም ራቁቷን የሚያደርጓት ነው ማለት ስለዚህ በዛ ቃል ብቻ ነው ብዙም የሚላይ ነገር የለም በዚህ በጥንቱ እንደዚህ የተከታተለን እንሄዳለን አሁን ሴቲቱንም ሰክራ አየው ከቅዱሳንም ደም ከኢየሱስም ሰማይታት ደም ባየኋትም ጊዜ ታላቅ ድንቅ ተደነቅ በዚህ በእያንዳንዱን እንትን የገለጠን ብንሄድ በጣም ደስ ይለኛል ሴቲቱም ሰክራ አየው ከቅዱሳን ደም ከኢየሱስ ሰማይታትም ደም ባየኋትም ጊዜ ታላቅ ድንቅ ተደነቁ መልአኩም አለኝ ለምን ትደነቃለህ እኔ የሴቲቱን ምስጢር እነግርሃለሁ የተሸከመችውም አርዌ 7 ራስ 10 ቀንዶችም ያሏት እዚህ ላይ የሰማይታትን ደም ሰክራለች የሚለው በእርግጠኝነት እየወሰደን ያለው ይህች ሴት ክፋትን ከጀመረች ጊዜ ጀምሮ እስከ 1798 ድረስ ያለውን ነው የሰው ደም የፈሰሰበትን የቅዱሳን ደምን እንዴት እንዳፈሰሰ ወንድሞችና እህቶች ሆይ የዓለምን ታሪክ በምናነብበት ጊዜ መጽሐፍ ቅዱስ እንትን ብቻ ነው በእርግጠኝነት አውትላይን ብቻ ነው የሚሰጠን ምን እንደተደረገ የአውሮፓን ታሪክ እንደገና ደግሞ የፈረንሳይን ታሪክ በምናነብበት ጊዜ ጉሊቴን የሚባል ማሽን በቃ አንገት ቆራጭ እንትን ማሽን ተሰርቶ ነበረ በሮም Catholic ቤተክርስቲያን is. እሷ ያለችውን ለማይሰማ ሰው ሁሉ ህግ አስወጣች። የፈረንሳይ ህግ፣ የጣሊያን ህግ በዛን ጊዜ በጣም የታወቁ ሶስቱ ሁለቱ ሀገራት ናቸው። የጣሊያን ወይም ደግሞ የሮም ህግና የፈረንሳይ ህግ ነው። የፈረንሳይንም ህግ የሮምንም ህግ በሃይማኖት አቅልላ ያዘች። በዛን ጊዜ እንደ ፈረንሳይና እንደ ሮም በጣም ከፍተኛ ቦታ የሰለጠነ ዩሮፕ እንደዛ አልሰለጠነችም ነበር። እንግሊዝም ያን ጊዜ ይህንን አይል ጥናትና ብርታት አልነበራትም። አሁን በዩሮፓ ጋር የነበሩ በፈረንስ በኢጣሊያን ሀገር የነበሩ 10 ቀንዶች እና እንደገና ደግሞ በፈረንሳይ ሀገር ሄደው በጣም የራሳቸውን አጎልብተው ታላቅ ጽኑ የሆነ መንግስት ነበረ እና በዛም ጊዜ የነበሩ ክርስቲያኖች ላይ ከፍተኛ የሆነ ስልጣን የነበራት ከፓጋን ሮም ይልቅ በጳጳሱ ጊዜ የነበረው ዘመን ወቅት የክርስቲያኖችን ደም ያፈሰሰችው የሮም ቤተክርስቲያን እንደሆነች እና የጳጳሱ ስርዓት ደንብ ያደረጋቸውን ግፎችን ነው ግልጽ አድርጎ በስድስተኛ ቁጥር እና ሰባተኛ ቁጥር ላይ የሚያስቀምጠው። በደም ሰክራለች ይላል። ወገኖች ያለ አንዳች ምክንያት የብዙ ቢያንስ ወደ 6 ሚሊዮን ህዝብ በአንድ ጊዜ በእሷ አገዛዝ ዘመን እንደጨረሰች ከቁጥር በላይ ነው። ያ ደግሞ 1260 ዓመታት የወሰደው የደም ማፍሰሻ ጊዜ ነው። ይህንን ያደረገው ማንኛውም በዓለም መንግስታት ወይም በዓለም ዙሪያ ማንም መንግስት እንደዛ ያለ ነገር ይህንን ክፋት ይህንን ተንኮል የፈጸመ አገዛዝ አመራር የለም። በጣም ክፉ ተብሎ የሚገመገመው ሂትለር እንኳን ከ6 ሚሊዮን ህዝብ በላይ 6 ሚሊዮን አይሁዶችን አስጨፍጭፏል። አግናን የምንመለከተው እሱን ነው። እንደውም 6 ሚሊዮን አይሁዶችን መጨፍጨፍ ሰዎችን ነው እሱ የጨፈጨፋቸው። ምክንያቱም አይሁዶች በራሳቸው መሀላ እኛንም ልጆቻችንም የልጅ ልጆቻችንም ብለው እነሱ ራሳቸውን በራሳቸው ያጠፉበት የደም መሀላ ወይም መርገም ወይም ውዝግብ ነው። ይህንን ኢዳ ያመጣው በአይሁዶች ላይ። ግን ሮም የጨፈጨፈችው ከእሷ ሀሳብ ውጪ የሆነውን ያመነውን በተለይም ሰባተኛ ቀን ሰንበት ነው ብሎ የሚያምነውን አይሁድም ይሁን ክርስቲያንን ሁሉ በየዘመናቱ ያስጨፈጨፈችውና የጨፈጨፈችው ሮም ናት። በመቶ ሚሊየን የሚባል አይደለም፣ ከዛም በላይ የሆነ በብዙ ሚሊየን የሚቆጠር ህዝብ ነው ለ1260 ዓመታት የደመሰሰችው። የሰውን ዘር በተለይም በዩሮፓ ጋር ሰዎች እንዳይሳፉ ለማድረግ እሷ ያለችውን ካልፈጸመ በተቀር ንግድም እንዳይበረታ፣ በፖለቲካም ሰው እንዳድግ፣ ሳይንቲስቶች እንዳይፈጠሩ ነጋሊሊ የሆነን ሁሉ የሰዎች እሷ ናት። አንድም ሰው ከእሷ ሀሳብ ውጪ የሆነውን ነገር የሚያደርግ ሰው ሁሉ በቀጥታ ወደ ጉሊቴን ነው የሚሄደው። መሽን ነው፣ አንገት የሚቆርጥ ነው። ምንም ሌላ ነገር እንትን አያስፈልግም። በቃ ወደዛ ነው የሚሄደው። ዩሮፕ እግዚአብሔርን በከቶ ከቶንም እግዚአብሔርን አንፈልግም ከሃዲ ፈላስፋዎች እንዲወጡ ያደረገችው የካቶሊክ ቤተክርስቲያን ናት። አድቬንቲስት ቤተክርስቲያን አልነበረም። ሌሎች ፕሮቴስታንት ቤተክርስቲያናትም አልመጡም። አልበዙም በሮም ቤተክርስቲያን ምክንያት ነው እኔ ቤተክርስቲያን አለልም የሰይጣን ስብስብ ማለት ነው የሰይጣን ዋና አሰራር ነው ቤተክርስቲያን ማለት የእግዚአብሔር ህዝብ ማለት ነው በእውነቱ በአውሮፓ ጋር ፍጹም አምላክ የለም እግዚአብሔር ሙቷል ብለው ፊንላንድ ኖርዌይ ዳንማርክ ስዊድን ብዙ ብዙ ፈረንሳይ እግዚአብሔር ሙቷል ብለው በማስታወቂያ ወይም በሰሌዳ ወይ በታፔላ በመንገድ ታፔላ ላይ እንዲያወጡ የገፋፋችና እንደዚህ ያለ በእምነት ምክንያት በእምነት ስም አለ የዩሮፕ ህዝብ ካድ እንዲሆን ወጣቶች እግዚአብሔር በእግዚአብሔር ላይ ኢንትረስት እንዳድርባቸው ወደ ፖለቲካ ዓለም ወደ ከሃይማኖት የመሸሽ ምስጢር ከሃይማኖት የመሸሽ ድርጊት ያከናወናችሁ ሮምና የሮም ጳጳስና የካቶሊክ ቤተክርስቲያን አሰራርና አመራር ነው። ለዚህ ነው በደም ሰክራለች የሚለው በሰማይታ ደም እሷን የተቃወመ ልክ አይደለሽም ብሎ ያለውን ማንኛውም የሃይማኖት ድርጅት ይሁን የፖለቲካ ኃይል ይሁን የሳይንስ ይሁን የሂሳብ ይሁን ማንኛውንም የትምህርት ጸረ ትምህርትና ጸረ ስልጣኔ ነበረች። የሰው ልጅ ሁሉ በማንኛውም ሐሳብ እሷን የተቃወመት ሁሉ እንዲደመሰስ ያደረገችው ስለዚህ ነው። በሰዎች ደም በየሃይማኖት ድርጅቶችን በሙሉ በራሷም ውስጥ የሚያድገውን የሚጠይቀውን ጥያቄ የሚጠይቀውን ሰው ሁሉ እየጠራች ቫቲካን ሲቲ የሲዮል መቃብር ቦታ ነው። የራሷንም አማኞች ጭምር የሌሎችንም አማኞች ሁሉ ህይወት ጸረ ህይወት ሃይማኖት ነው። ያ ማለት ጸረ እግዚአብሔር ማለት ነው። ህይወትን የሰጠው እግዚአብሔር ነው። ግን ህይወትን የምትጠላ ሃይማኖት ብትኖር የካቶሊክ ሃይማኖት ሲስተም ነው። ሌሎች ሐሰተኛ ነቢያት የሚባሉት ጸረ ሃይማኖት ሳይሆኑ በእሷ ትምህርት የጠገቡና በእሷ ትምህርት ከእሷ ትምህርት ለመውጣት ለማምላት ያልቻሉ በእሷ ትምህርት ውስጥ የታሰሩ ሰዎች ናቸው። እውነትንና ውሸትን የሚያስተምሩ ማለት ነው። ጸረ እውነት ማለት ወይም ደግሞ ሐሰተኛ ነቢይ የሚባለው። ስለዚህ የካቶሊክ ሃይማኖት ጥልቅ ምስጢር የማይነካም የማይቀመስ የማይዳሰስ ነው። ምክንያቱም ከግድያ ጋራ ከደም ጋራ ከጥፋት ጋራ ከሞት ጋራ የተያዘ ነገር ስለሆነ ማለት ነው። ቁጥር 7 ላይ መልአኩም አለ ለምን ትደነቃለህ? እኔ የሴቲቱን ምስጢር እነግርሃለሁ። የወላጅ መግለጫ ልትሰጥ ነው። አሁንም ቢሆን ግልጽ የሆነ ጠረቅ ያለውን ነገር የሚያስተምረው እኛ ራሳችን ስናጠናና በተለይ ግሬት ኮንትሮቨርሲ ውስጥ ያሉትን ብዙ ጥናቶችን ስናጠና የሃይማኖት ችግሮችን ሁሉ ያመጡትን ከዛም ውስጥ ሀሳብ ያፈለቁትን ሰዎች ሁሉ ምን ያህል ስታስጨንቅ እንደነበረ ምን ያህል ሰውን እንዳቃጠለች ምን ያህል እንዳነገደች ምን ያህል እንደገደለች ፖለቲካ ኃይል ተጠቅማ ምን ያህል ዓለምን የዩሮፕን ህዝብ እንደጎደች የሚያስተምር ትምህርት እዛ አለ። መልአኩም አለኝ ለምን ትደነቃለህ? እኔ የሴቲቱን ምስጢር እነግርሃለሁ። የተሸከማትንም አርዌ ያ ማለት ሰይጣን ራሱ ማለት ነው ወይም ጳጳሱ ማለት ነው። 7 ራስ 10 ቀንዶችም ያሉት አሁን እዚህ ላይ ነው። 7 ራስ የሚለው አ አስር ቀንዶችም ሰባት ራስ አለ ያየው አርዌ እርሱ ነበር እርሱም አይደለም ከቀላይም ይወጣ ዘንድ ጊዜ ያለው በህዝብ መካከል ማለት ነው ወደ ጥፋትም ይሄድ ዘንድ በምድር የሚኖሩ ይደነቃሉ ስማቸው በህይወት መጽሐፍ ያልተጻፈ ዓለም ሳይፈጠር አርዌውን አይታው የነበረው ያ አይደለም ምንስ እርሱስ ቢሆን ከዛ ጥበብ ያለው አምሮ ያለ አለ ሰባቱ ራሶች ሰባት ተራሮች ናቸው ሴትቱም ተቀምጣባቸው ያለች እርሳቸውም ሰባት ነገስታት ናቸው አምስቱ ወደ አንዱም አለ አምስቱም ወደቁ አንዱም አለ ሌላውም ገና አልመጣም ቢመጣም ጥቂት ይቀመጥ ዘንድ ይገባዋል ይህንን ምስጢር በግልጽ ልንገራቸው እነዚህ መንግስታት ሰባት መንግስታት የሚባሉ በመላ ዓለም ላይ የነበሩ ታላላቅ መንግስታት ናቸው እነዚህ ሰባቱ ታላላቅ መንግስታት ሰባቱ የሚላቸው እዚህ ላይ ያሉት ሰባቱ መንግስታት የሚላቸው የግብጽ የአሱራውያን የባብሎን የሜዶ ፐርሺያ የግሪክ ፓጋን ሮም ፓፓል ሮም እነዚህ ሰባቱ ናቸው ደግሜላችኋለሁ የግብጽ መንግስት ወይ የምስር መንግስት ከጥንት ጀምሮ ያሉትን ነው የግብጽ መንግስት የሲሪያ ወይም አሱሪያውያን የአሱራውያን መንግስት የባብሎን መንግስት እንደገና ደግሞ የሜዶንና የፋሪስ መንግስት የግሪክ መንግስት የሮም መንግስት የአራማኔው ማለት ነው የፖለቲካ አራማኔ የሚለውን ቃል ባልጠቀም አራማኔ ናቸው ግን የፖለቲካ ሮም የጳጳስ ሮም እንደገና ስምንተኛ መንግስት አለ ይላል ጥቂት ወረድ ስንል ስምንተኛው መንግስት የጳጳስ ሮም ነው ተመልሶ ይመጣል ይላል እንደገና ራሱን ነው ዲፕሊኬት የሚያደርገው በዛ በስተጀርባ ያለው ይህን እነዚህን መንግስታት የሚመሩ ማናቸውም የክርስቲያን መንግስት አልነበሩ ሁላቸውም የዓለም መንግስታት ናቸው ስለዚህ ግልጽ ያደርገዋል ይህን ቁጥር 10 ላይ እርሳቸው ሰባት ነገስታት ናቸው አምስቱ ወደቁ ያ በዮሐንስ ጊዜ የነበሩትን ነው እየተናገረ ያለ አምስቱ ወድቀዋል ይላል ዮሐንስ በነበረበት ጊዜ ዮሐንስ በመጨረሻው በመቶኛው ዓመተ ምህረት ነው የነበረው ይህንን መልእክት የሰጣው ኢየሱስ ክርስቶስ ነው ወይም መልአኩ ሲናገረው አምስቱ ወድቀዋል በሚልበት ጊዜ አምስቱ ወድቀዋል በርግጥ ግብጽ ወድቋል አሱሪያ ወድቋል ባብሎን ወድቋል ሜዶ ፓሪስ ወድቋል ግሪክ ወድቋል የፓጋን ሮም ወይም ደግሞ የፖለቲካ ሮም ነው የነበረችው ያ አንድ መንግስት አለ ይላል ሌላ መንግስት ይመጣል አጭር ጊዜ ሰባተኛው መንግስት ማለት ነው ስድስተኛ መንግስት ላይ ያለ ነው ሰባተኛ መንግስት ገና አልመጣም ይላል ያውም የጳጳስ ሮም ነው እሱም ለጥቂት ጊዜ ይመጣል ከዛ በኋላ ደግሞ ይጠፋል ስምንተኛ መንግስት ይባላል እርሱም የእግዚአብሔርን ቁጣ የሚጠጣ መንግስት ነው፣ ያውም ሰባተኛ መንግስት ርዝራዥ ነው ይለዋል። ደግመን እናነባው ከቁጥር 10 ጀምረን። ግልጽ አድርጎ እዚህ ይናገራል። እርሳቸውን ሰባት ነገስታት ናቸው፣ አምስቱም ወደቁ፣ አንዱም አለ ከስድስቱ ስድስተኛው ማለት ነው። ሌላውና ገና አልመጣም። እሱ የጳጳስ መንግስት ነው። ቢመጣም ጥቂት ይቀመጥ ዘንድ ይገባዋል። ያው 1660 ዓመታትን ይቆያል። ይቀመጥ ዘንድ ይገባዋል። የነበረውም አርዌ እርሱም አይደለውም። እርሱ ስምንተኛ ነው፣ ከሰባቱም ነው፣ ወደ ጥፋትም ይሄዳል። እሱ የስምንተኛው ራሱ ነው። ራሱ ዱፕሊኬት ያደርግና ይመለሳል፣ ከዛም ወደ ጥፋት ይሄዳል የሚለው እሱን ነው። 12 ቁጥር ላይ 11ም ቀንዶች ያየኋቸው እርሳቸውም 10 ነገስታት ናቸው፣ ገና መንግስት ያልወሰዱ ነገር ግን ስልጣን ይወስዳሉ፣ እንደ ነገስታትም አንድ ሰዓት ከአርዌው ጋራ። ያ እነዚህ 10 መንግስታት የሚባለው የባለፈው ጊዜም እንዳቀነ ነው። ይሄ አማልካች የሆነ ሀሳብ ነው። በዩሮፓ ጋር የነበሩ 10 ቀንዶች የሚላቸው 10 የዩሮፕ ነገስታት የነበሩ የነዛ ምሳሌ የሆነ በመጨረሻ ዘመን ላይ የሚመጣው ከአርዌ ጋራ የሚስማሙ በዛሬ ዘመን ያሉ እነዚህ ቪቶ ፓወርስ የሚባሉ በዓለም መጨረሻ ላይ ከሰይጣን ወይም ደግሞ ከአርዌ ጋራ የሚሆኑና ለአርዌ ስልጣናቸውን የሚያስረክቡ እንደና አሜሪካ ያሉ፣ እንደና ራሽያ፣ እንደና ጃፓን፣ እንደና ቻይና፣ እንደና እንግሊዝ፣ እንደና ፈረንሳይ፣ እንደና አውስትራሊያ፣ ታላላቅ የዓለም መንግስታት እነዚህ አማልካች የሆኑ ለሮም ጳጳስ ለመጨረሻ ጊዜ ስልጣናቸውን ለሮም ጳጳስ ሰጥተው ከሮም ጋራ ለጥቂት ጊዜ ተስማምቶ የሚሰሩና የእግዚአብሔርን እውነተኛ የሆነውን ህዝብ ወይም የእውነተኛ የሆነውን መልእክት የሚቃወሙ ከሰይጣን ጋር የሚስማሙ እግዚአብሔር አብን ወልድን መንፈስ ቅዱስን ከአእምሯቸው ከነፍሳቸው ከመንፈሳቸው አስወጥተው ሮም ያለውን አሜን ብለው ተቀብሎ በመጨረሻ ላይ ከሰይጣን ጋር እና ከጳጳሱ ጋር አብሮ አንድ እጅና ጓንት የሚሆኑ የዓለም መንግስታት ናቸው። እነሱን አማልካች ነው። እሱ ጠቋሚ ነው። የአስር የሚለው የነገስታቱን ብርታትና በዘመኑ መጨረሻ ላይ የሚገኙ የዘመኑ ብርታት ያላቸው እንደነ እስራኤል ያሉ፣ እንደነ ግብፅ ያሉ፣ እንደነ ጀርመኒ ያሉ፣ እንደነ ጃፓን ያሉ፣ እንደነ ራሽያ ያሉ፣ እንደ ፈረንሳይ ያሉ፣ እንደ እንግሊዝ ያሉ፣ እንደ አሜሪካ ያሉ እና እንደነ ጃፓን ያሉ፣ እንደነ ካናዳ ያሉ፣ ሁላቸውም እንደ ብራዚል ያሉ ታላላቅ የመጨረሻ በዓለም ላይ የሚገኙ ታላላቅ መንግስታት 10 የሚላቸው እነዛ በ10 የሚላቸው ግንኙነቱ 10 በዩሮፕ ሀገር የነበሩቱ ከሮም ጋራ ተስማምተው የእግዚአብሔርን ህልና ለመከተል ያልቻሉ አይነት ሰዎች ናቸው። 10 ነገስታት ደግሞ በመጨረሻ ዘመን ላይ ከሰይጣን ጋራ የሚስማሙ መሆናቸውን የዓለምን መንግስታት የሚጠቁም ማለት ነው። እሌ ቁጥር 13 ስለዚህ አንድ ምክር አላቸው፣ ኃይላቸውንም ስልጣናቸውንም ለአርዌው ይሰጣሉ። እንደ ዩሮፕ 10 ነገስታት ላይገኙ ይችላሉ፣ ግን ይሄንን አማልካች መሆኑንና ከሰይጣን ጋራ ከአርዌው ጋራ ኃይላቸውን ከአርዌ ጋራ እንዴት አብሮ ወይም አስተባብሮ ከእግዚአብሔር ጋር እንዴት እንደሚነሱ ለማመልከት የተሰጠው አሁን በዛሬ ዘመን ወይም ደግሞ በዚህ ዘመን 10 የዩሮፕ መንግስታት የሉ፣ ግን የነሱ ልጆችና የነሱ የዘር የልጅ ልጆቻቸው ካርዌ ጋራ እንዴት ተመልሶ እንደሚስማሙ ነው። ያው ነው የነዛ የአስር ነገስታት ልጆች ናቸው በምድር ላይ የሚኖሩ ዛሬም ቢሆኑ ተላላቅ የሚባሉ 15 ቁጥር 14 ቁጥር እሌ ከበጉ ጋራ ይዋጋሉ በጉም ያሸንፋቸዋል የጌቶች ጌታ ነውና የነገስታትም ንጉስ ከርሱም ጋራ ያሉት የተጠሩት ናቸው የተመረጹም ያመኑም አው ይህንን በግልጽ ልነግራችሁ ወዳለው እዚህ ጋር ከክርስቶስ ጋር የሚስማሙ የእሱ ምስክሮች ናቸው። ከመሬትም ከመቃብር የሚነሱ ባለፈ ጊዜ እንደተነጋገርን መሬት በተናወጠች ወይም በተንቀጠቀጠች ጊዜ በአየር ላይ የተነጠቁ ከእግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ ጋር አብረው ያሉቱ አለኝም። ምክንያቱም ይሄ ነገር በአንድ ላይ እየሆነ ያለ ነው። መቅሰፍቱ ከተፈጸመ በኋላ መቅሰፍቱ ከዘነበ በኋላ በአየር ላይ የተነጠቁ የኢየሱስ ክርስቶስ ወንድሞችና እህቶች በቅጽበትም የተለወጡ ከመቃብርም ላይ የተነሱ በአየር ላይ እያሉ አለኝም ጋለሞቱ ባለሞቷ ተቀምጣባቸው ያያቸው ውሆች አይዛብና ህዝብና አይዛብ ናቸው ወገኖችም ቆንቋዎችም አስሩም ቀንዶች ባርዌ ላይ ያያቸው እስታቸው ባለሞቱን ይጻላል ባለሞታይቱን ይጻላሉ ፍጭም ራቁቱዋንም የሚያደርጓል ጊዜ አላቸው ስጋዋንም ይበሏታል በእሳትም ያቃጥሏታል እግዚአብሔር በልባቸው አድርጓልና ምክሩን ያደርጉ ዘንድ አንድም ምክርም ያደርጋሉ መንግስታቸውንም ለአርዌ ይሰጣሉ የእግዚአብሔር ቃል እስኪፈጸም ድረስ ያያት ሴት እርሷ ታላቂቷ አገርና መንግስት ያላት በምድር ነገስታት ላይ ወገኖች እዚህ ጋር አንድ ነገር ለመናገር የፈለኩት ይሄ ሁሉ አውትላይን ነው ግልጽ ሆኖ አልተገለጸም። ግልጽ አድርጌ ልነግራቸው ወዳለው እነዚህን የመጨረሻው ነው። አስሩ ቀንዶች እንዳልኳችሁ ከጳጳሱ ጋር የሚስማሙ የዓለም መንግስታት ናቸው። በዛሬ በመጨረሻ ዘመን ላይ ይስማማሉ። ይስማሙ እንጂ ተስማምተው ኢየሱስ ክርስቶስ ቅዱሳኑን ከምድር ላይ የሚነሱትንም ቅዱሳን ከመቃብር ቅዱሳንም የሚለወጡትንም ቅዱሳንን ባዩ ጊዜ ኢየሱስ ክርስቶስ ከዙፋኑ መጥቶ ቅዱሳንንም ለመውሰድ እንደገና ደግሞ የተለወጡትንም በአየር ላይ ለማስነጠቅ በሚያደርገው ጉዞ ላይ ይህችን ቦታ በግልጽ እንመልከት። አንድ ጊዜ ወደ ምዕራፍ 6 እንመለስ። ይሄንን ግልጽ አድርጎ ይናገራል። ወደ ምዕራፍ 6 እንመለስ። አቃሎት ጥያቄ ካላችሁ ትጠይቃላችሁ፣ ግን እናም ደግሞ ማብራሪያ ትሰጣላችሁ። ወደ 6 ቁጥርና ከ16 ጀምሮ ያለውን አብራን እናነ 15 15 ጀምረን እናንብ። የምድርም ነገስታት ተላላቆችም ባለጠጎችም የሻለቆችም ብርቶችም ባሪያዎች የሱ የሰው ልጅም ሁሉ በዋሻና በተራሮች ህንጻ ራሳቸውን ሰውሩን እያሉ ተራሮችንም ህንጻዎችንም በላያችን ውደቁ አሉ። ሰውሩንም በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ የታላቁ የቁጣው ቀን ደርሷልና ማንስ ይችላል ሊጸና ዘንድ? ኢየሱስ ክርስቶስ ለጥቂት ጊዜ በአየር ላይ ቅዱሳኑና እርሱ በሚታዩበት ጊዜ እነዚህ ከአርዌ ጋር የተስማሙ ሰዎች ሁሉ መንግስቱን የኢየሱስ ክርስቶስንም መንግስት የልጁንም ፊት ገጽታ እንዲመለከቱ ኢየሱስ ክርስቶስ ለጥቂት ጊዜ ይሰጣቸዋል። የዓለም መንግስታትም አርዌውም እንደገና ደግሞ እና ይሁዳ እና ኢየሱስ ክርስቶስን ያሰቀሉ አሜን ብለው አዎ ጌታ ኢየሱስ ክርስቶስ ይሰቀል ብለው የመሰከሩ ታላቁ ካህናት ኢየሱስ ክርስቶስን በግልጽ ያያሉ። በጣም ከባድ የሆነ አውትላይን እዚህ አለ። እግዚአብሔር በልባቸው አድርጓልና ምክሩን ያደርጉ ዘንድ አንድም ምክርን ያደርጉ አንድ ምክርም ያደርጋሉ፣ መንግስታቸውንም ለአርዌ ይሰጣሉ የእግዚአብሔር ቃል እስኪፈጸም ድረስ። በቁጥር 16 ላይ ያለው ነው። አስሩም ቀንዶች በአርዌው ላይ ያዩዋቸው እርሳቸው ጋለሞታይቱን ይጠላሉ፣ ፍቹም ራቁቷንም ያደርጓታል፣ ጊዜ አላቸው፣ ስጋዋንም ይበሏታል፣ በእሷም ያቃጥሏታል። በ19ኛው ምዕራፍ ላይ ግልጽ አድርጎ ይህንን አውትላይኑን ያብራራል። በዛን ጊዜ በበለጠ እናውቃለን። ወንድሞችና እህቶች በዚህን ጊዜ የዓለም መንግስታትም አርዌውም በፊቱ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስና በቅዱሳኑ ፊት በጌታ በኢየሱስ ክርስቶስና በአማኞቹ ፊት ለምስክርነት የሮም መንግስት እጅግ ከፍተኛ በሆነ መጠላት ትጠላለች። ያስጠገቻቸው ነገስታት ሁሉ ራሽያ፣ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጃፓን፣ ቻይና፣ ብራዚል፣ እስራኤል፣ ግብጽ፣ ጀርመን እያንዳንዳቸው ታላላቅ መንግስታት ወይም ሳውዝ አፍሪካ የጦር ኃይልና ክምችት ያላቸው መንግስታት ሁሉ እሷን መጀመሪያ እሷ አባታችን ነው፣ እውነተኛ መሪያችን ነው፣ ሰላም ጠባቂያችን ነው፣ ዓለም አረጋጊያችን ነው ብሎ የተመኩበት ትምክህታቸው በሙሉ ልጁ መጥቶ አማኞችን እና ቅዱሳንን ከእሱ ጋር በአየር ላይ ካስነጠቃቸው በኋላ ያዩታል። የሮም አመራር ወይ የካቶሊክ ሲስተም በምንም አይነት ሁኔታ ቫቲካን ሲቲ ለምድር ሰላም ምንም ዋስትና ልትሰጥ እንደማትችል የሰላም ንጉስ በአየር ላይ እንዳለ መላ ዓለም በምንም አይነት ሁኔታ ሮም ወይም የቫቲካን ሲቲ ለዓለም ሰላም፣ ለዓለም ኢኮኖሚ፣ ለዓለም ሀብት ወይም ደግሞ ለዓለም ጽድቅ ቅድስና በምንም አይነት ኮንትሪቢዩሽን እንድታደርግ የማትችል የሰው ንግስት ወይም ደግሞ የተቀማጠለች የሐሰተኛ ቅምጥል መሆኗን ባዩ ጊዜ ቀጥታ ጀርባ ይሰጧታል። አንቺ ምንም አይደለሽም ብሎ ይለዋታል። እንደዛ እንደ ቀድሞ ጉልበቷን፣ ስልጣኗን፣ ጥበቧን ወይም ደግሞ የደህንነት ጥበቃ ኃይሎቿን ወይም ደግሞ የኢኮኖሚ ዋልታዎቿን ልትዘረጋ ብትሞክር በያለችበት በእያንዳንዱ ዘርፏ ላይ ያቃጥሏታል፣ ይደመስሷታል፣ ይገሏታል፣ ትጠላለች በሁሉም ዘንድ። ምክንያቱም እግዚአብሔር እስከ ዛሬ ድረስ የታገሳትን የትዕግስቷን የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስን ጽዋ እሷና በእሷ ዙሪያ ያሉ በአንድ ላይ ይጠጣሉ። ይህንን ደግሞ ቅዱሳን ይመለከታሉ። ምክንያቱም ሮም በሐሰት ያስተማረቻቸው ትምህርትና ቫቲካን ሲቲ በሐሰት ያሰለጠነቻቸው አምባሳደሮች ሁሉ ምንም ያይደለሽ ባዶ የሰው ጉልበት የሆነችው አታላይ አስመሳይ መሰሪ ጠንቋይ ሟርተኛ የሆነችው የካቶሊክ አሰራርና አስተምሮ በመጨረሻ ላይ በእግዚአብሔር በሰላሙ ንጉሥ በጌታ በኢየሱስ ክርስቶስ ፊት ለውርደትና ለሀፍረት በቅዱሳን ፊት ምስክር ፊት ቅዱሳን እሷ ያስጨነቀቻቸው የገደለቻቸው የደመሰሰቻቸው በአየር ላይ ያዩዋታል። እሷም ለዘላለም ትደመሰሳለች። አብሮዎቿም ነገስታቱም ካህናቷም ሐሰተኛ ነቢዋም እንደገና ደግሞ የሐሰት የሰይጣን ሃይማኖትም ጭምር እነዛ ሶስቱ ጓጉንቸሮች የሮም ሃይማኖት የሮም የቫቲካን ትምህርት ሐሰተኛ ነቢይ ወይም ደግሞ የፕሮቴስታንት ሃይማኖት ድርጅቶች የሰይጣን ሃይማኖት እንደና ቡድሂዝም፣ ሂንዱይዝም፣ ሽንቶይዝም፣ ኮንፊዩዝም፣ እስልምና በአንድ ላይ ያ የሰይጣን ሃይማኖት ነው የሚባለው። ምክንያቱም እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን የማያስከብር ምናምንተ ተፈጥሮን የሚያመልኩ ወይም አብን የሚጠሉ ወይም ወልድን የሚጠሉ ወይም መንፈስ ቅዱስን የማይቀበሉ የመናፍስት ሃይማኖት ይባላል፣ ወይም ደግሞ የጥንቆላ ሃይማኖት ይባላል፣ ወይም የሰይጣን ሃይማኖት ይባላል። የሰይጣን ሃይማኖት በጥቅሉ ቅድም የጠራኋቸው የሃይማኖት ድርጅቶች ሐሰተኛ ነቢይ የፕሮቴስታንት ቤተክርስቲያን የፕሮቴስታንት ህዝብ የፕሮቴስታንት ሃይማኖት አመራርና አስተማሪዎቿ አርዌውና የአርዌ አስተማሪዎችና ተማሪዎቿ እናም ደግሞ የዓለም መንግስታት ለአርዌ ኃይልን የሰጡ ወይም ዛሬ ቫቲካን ሲቲ የመላ ዓለምን አምባሳደርነት ስልጣን የወሰደችውና እሷ ወሳኝና መዛኝ ሆና አንዲት መንደር ትንሽ መንደር ለዓለም ሰላም ምንም ዋስትና እንደሌላት የዓለም ዋስ የሰላም ዋስትና የሰላም ንጉስ የሰላም አለቃ የሰላም አባት ኢየሱስ ክርስቶስ ብቻና ብቻ መሆኑን በቅዱሳን አስመስክሮ ቅዱሳንን ይዞ ለአንድ ሺህ ዓመታት ቅዱሳን ከእሱ ጋር እንዲነግሱ ወደ መንግስቱ ይወስዳቸዋል። ይህንን ትምህርት ነው የሚታስተምረው። ይህንን ሁሉ የሚያደርገው ከነገስታቱም በስተጀርባ ከሰባቱም ነገስታት በስተጀርባ ከዓለም መንግስታቱም በስተጀርባ ከቫቲካን ሲቲን በስተጀርባ የሚመራው ታላቁ የታወቀው አጋንንት ዲያብሎስ ሰይጣን ይባላል። መልእክቱን ጨርሻለሁ። ጥያቄም አስተያየትም ወይም ደግሞ እውቀትም ካላችሁ እንድታጋሩን ጊዜ እንሰጣለን። አስተያየት ያላችሁ ወይም ደግሞ እግዚአብሔር አምላክ ካስተማራችሁ የምታካፍሉም ካላችሁ አሁን ሰዓቱ እና ጊዜው ነው።
ሄሎ ፓስተር፣ ይሰማል?
አዎ ይሰማኛል።
ከተወሰኑ ዓመታት በፊት የሆነ ደብዳቤ ያገኘሁት ደብዳቤ ማንኛውንም ፕሬዝዳንት ሚት አደርጋለሁ ብትል ፋሲሊቴት እናደርጋለን፣ ማንኛውንም ሴሌብሪቲ ሆሊውድ የምትፈልገውን ሚት መገናኘት እፈልጋለሁ የምትለው ዳይሬክት ኮሚኒኬሽን እንሰጣለን። በዚህ ዓለም ቆንጆ ናት የምትለውን ሴት ምረጥ እንድታገባ እናደርጋለን። ይህንን ኦፈር የምናደርገው ለባለፈው 6 ወር ስንከታተልህ ነበር እና ለእኛ ግሩፕ ጠቃሚ ትሆናለህ የሚል ደብዳቤ መጣ።
ለአንተ ነው?
አዎ ለእኔ።
ኦኬ።
እኔ ደብዳቤው በጣም የሚገርም የሆነ ፎርም ሞልቼ መላክ አለብኝ። ያንን ፎርም ሞልቼ ከላኩኝ በኋላ የሚፈርመው ፍርማ አለ። ያን ፍርማ ከፈረምኩ በኋላ ማይ ላይፍ ዊል ቢ ኢን ዳንጀር አይነት ነገር ኢፍ አይ ሴ ኤኒቲንግ አገንስት ዳት ኦርጋናይዜሽን። የኦርጋናይዜሽኑ ስም አልተነገረም በደብዳቤው ላይ። አሁን እያለቀስኩ ነው የምናገረው፣ ምክንያቱም በዚህ አርስት ላይ ሳነብ ነበር አንዳንድ ታሪኮችን። ወርልድ ዎር ዋን፣ ወርልድ ዎር ቱ፣ ቴሮሪስት ዎር ኤንድ ቴረር የሚባለው ነገር በእርግጥ እነኛ መንግስታት የዓለም መንግስታት የተዋጉት ውጊያ አልነበረ። የወርልድ ዎር ዋን ታሪክ በሚታነቡበት ጊዜ የካዝክስታን መንግስት በዚያን ጊዜ ራሽያን የሚቆጣጠር የነበረው ያስዊቶችን አንፈልግም አለ። የሚጠይቁትን ነገር ሴንትራል ባንክ ደግሞ አላቋቁምም አለ። እነሱ ደግሞ ፋንክሽን የሚያደርጉት ሴንትራል ባንክ በአንድ ሀገር ውስጥ ሴንትራል ባንክ ሲያቋቁሙ ነው። አሁን የአሜሪካ ሴንትራል ባንክ በእነሱ ነው የሚቆጣጠረው። የሚታውቁት ሰዎች ታውቃላችሁ፣ የተቋቋመውን በእነሱ ነው። እና አሁን የኢትዮጵያ ብሔራዊ ባንክ የሚባለው በአገር ሁሉ ብሔራዊ ባንክ ሴንትራል ባንክ የሚባለው ሁሉ የሚቆጣጠረው እነሱ ናቸው። እና
ልክ ነው
ይሄ ሰው ይሄንን አላደርግም አለ። ራሽያ ውስጥ ካዛክስታን እንትን ግለሰብ
ልክ ነው
አሌክሳንደር ደ ፈርስት አሌክሳንደር ደ ሴኮንድ የሚባባሉ እንግዲህ ጦርነቱ ተጀመረ የሚባለው ኢምፓየሩን በቦምብ ስለገደሉ ሌሎች ሰዎች በሚል ነው። ግን ከኋላ ሌላ ነበር ጉዳዩ። ሁለተኛ ዓለም ጦርነትም ጉዳዩ ሌላ ነበር። ዎረን ቴረር ተብሎ ኦልሞስት ለሀያ ዓመት አሁን አሜሪካም ዓለም ሁሉ እየተዋጋ ያለው ጉዳዩ ሌላ ነበር። በኢሜይል በተለያዩ ጉዳዮች ይሄ ኮሮና በሽታ ተብሎ ቤተክርስቲያን ከተዘጋ ወዲህ ከብዙ ፓስተሮች ጋር ኢሜይል ይደራረጋለሁ። ከሶስት ቀን በፊት መኪናዬ ላይ የሆነ ምልክት በሚነዳበት መስመር አካባቢ ቀይ መኪና ነው የሆነ ቀለም ተቀባ ወይ የሆነ ቀለም ተቀብቶ ምልክት ያለው ቀለም አይደለም፣ ረዥም ቀለም ነው። ፎቶ አንስቼ ያለው እና ፖሊስ ጠራው። ፖሊስ ጠርቼ ፖሊሶች መጥተው ሌላ ታሪክ ተናግረው ሄዱ። የተጣላው ሰው አለ ወይ? የምታውቀው ነገር አለ ወይ? ምንድን ነው የሚል የተጣላው ሰው የለም፣ ማንም የለም የተጣላሁት። ነገር ግን በዚህ ስትሪት ማንኛውም ደግሞ በቀን ነው በዚህ ስትሪት ዞሬ ላይም ወደ ታችም ወርጄ አይቻለሁ። ማንኛውም መኪና ላይ ይሄ ነገር ይሄ ቀለም አልተቀባም፣ በእኔ መኪና ላይ ነው የተቀባው። ይሄ ነው ወንደር ያደረገኝ፣ የጠራኋችሁም ለዚህ ነው አልኳቸው። ፎቶም አላነሱም ምንም አላሉ፣ ውልዎች አራውን ብለው ሄዱ። ደግነቱ ቀለሙ ሳይደርቅ ነው የደረስኩት። በጨርቅ በተለበው ውሃ አጥቤ የተወሰነ ያህል መኪናውን ስክራች እያደረገኝ ቢሆን ለማውጣት ሞከርኩ። አሁን ስለ ካቶሊክ ቤተ ክርስቲያን ስትናገር እየገረመኝ ነበር። ካቶሊክ ቤተ ክርስቲያን አይደለም ታሪክ እየሰራች ያለችው፣ ከኋላ ያቋቋመችው ኢሉሚናት ጀስዊት የሚባሉ ድርጅቶች ናቸው። እነኛ ደግሞ
ጀስዊት በሙሉ እነሱ ናቸው። ከመጀመሪያ ጀምሮ ወርድ ጀስዊት ማለት ራሱ ቫቲካን ሲቲ ኤጀንሲ ናቸው።
የስ እነኚህ ታሪኮች ደግሞ የዓለም መንግስታት ዛሬ እያንዳንዱን ዓለም መንግስት ብጠይቁ ዛሬ አሁን አሜሪካ ውስጥ ሴኔተሮችን፣ ኮንግሬስመን፣ ካቢኔ አባላት ተብለው ኦር ፎሬን ሪሌሽን ብለው በስቴት ዲፓርትመንት ውስጥ የሚሰሩ ዲፓርትመንቶችን ስታዩ ሁሉም ሰው በጆርጅ ዋሽንግተን ዩኒቨርሲቲ የተማሩ ናቸው። በብዛት ጆርጅ ዋሽንግተን ዩኒቨርሲቲ የጃስዊት ዩኒቨርሲቲ ነው። ከኋላ ሆና ነው አሁን ለዓለም መልካም ስራ እንደምትሰራ ነጭ ልብስ ለብሰው ምንድነው እሄ ማስ ያደረጉ ቅዱስ ቁርባን በየይሁድ ጧት ያደረጉ ነው የሚዞሩት ኢስታብሊሽ ያደረጉት ከ18ኛው ክፍለ ዘመን ጀምሮ ሳይሆን ከ11ኛው ከ13ኛው ክፍለ ዘመን ጀምሮ ኢስታብሊሽ ያደረጉት ሌላ ብራንች ነው ስራቸውን እየሰራ ያለው ይሄንን ታሪክ ለምንድነው የሚናገረው በቅርቡ ቆን ልንሞት እንችላለን ልንገደል እንችላለን ምን ተብሎ ነው መኪና አደጋ ገደለው በእንደዚህ አይነት ሁኔታ ሞተ ተብለን ይሄንን የምንደረገው ኢንፍሉዌንስ የምናደርግ ከሆነ ነው የኛ ንግግር የኛ ይሄንን ምስጢር ይሄንን ታሪክ ማወቅ ሌሎችን ኢንፍሉዌንስ የሚያደርግ ከሆነ መኪና አደጋ ገደለው ተብሎ ኦር ፍላይንግ ሹቲንግ ተብለን እንገደላለን ካውቅን ቀደም ስትጠቅስ ነበር ራይ ምዕራፍ 17 ከቁጥር 10 11 ላይ አምስቱ ወድቀዋል አንደኛው አለ ከዛ በኋላ አንድ ይመጣል ጥቂት ጊዜ ይቆያል ከዛ ይሄዳል ተመልሶ ሲመጣ ስምንተኛው ይመስላል ግን ሰባተኛው ነው ብሎ የተናገረው ይሄንን ቦታ ወገኖች በደንብ መረዳት አለብን ያለ መጨረሻ የክርስቶስ መምጣ ጊዜ መቃረቡን ማወቅ ከፈለጋችሁ ከግብጽ ጀምረ ስትቆጥር ነበር እነኚህን ሰባቱን ነገስታት ሰባቱን ራሶች እነ ማርክ ፊንሊ የታወቁ ሰባኪዎች ከግብጽ አይጀምሩ ከባቢሎን ይጀምሩና ኮሙኒዝምንና ካፒታሊዝምን 7 6 እና 8 አድርገው ያቆማሉ ኢትዮጵያ ያለው ኢሜል አጽፈላቸው ነበር make up your mind seventh day adventist preachers ብዬ ሌላኛው ሌላ ይናገራል ሌላኛው ሌላ ይናገራል ነገር ግን ምስጥሩን በትክክል በሚታጠኑበት ጊዜ አሁን ፓስተር ዳንኤል የተናገርከው ነው ትክክለኛው ትርጉም ትክክለኛው መንግስታት ምክንያቱም የእግዚአብሔርን ህዝብ የሚጨቁን መንግስት ብቻ ነው በእግዚአብሔር ዘንድ የሚታሰበው በዓለም ዘንድ የሚገዛ ነገስታት ሙሉ አይደሉም በእነሱ ስር ውስጥ የእግዚአብሔርን ስም የሚሳደቡ የእግዚአብሔርን ህዝብ የሚያስጨንቁ ነገስታት ብቻ ናቸው በእግዚአብሔር ዘንድ የሚታሰቡ እነኚህ አሁን የጠቀስካቸው ግብጽ አሶር ባቢሎን ሜዶ ፋሪስ ግሪክ ሮም እነኚህ እያንዳንዳቸው በእግዚአብሔር ህዝብ ላይ በእግዚአብሔር ነገስታት ላይ ተጽዕኖ ያደረጉ ሰዎች ነበሩ መንግስታት ነበሩ እና ዛሬ ስምንተኛ መስላ ሰባተኛ ግን ስምንተኛ መስላ ቁስሏ ተፈውሶ ያለች ራስ የምትሰራውን ስራ ካላወቀን ካልተረዳን አጨብጫቢዎች ሆነን ምንቀረው ክርስቶስ በዚህ ምድር ሲመላለስ ፖለቲካ በደንብ ያቅ ነበር በደንብ ይረዳ ነበር መግባት ያለበትን ቦታ ያቃል መናገር ያለበትን ቦታ ያቃል መናገር የሌለበትን ቦታ ያቃል ዛሬ በመድራችን የሚሆነውን ፖለቲካ በተለይ በዚህ በሽታ ምክንያት የሚሆነውን ፖለቲካ ካላየን ወገኖቼ እንዳለም እንሆናለን ከብት በሚነዳበት ጊዜ አይታችሁ እንደሆነ ይገፋል ከሌላ እኩል እንዲገባ በሆነ መስመር ሌላ በር ካልታየ ከብቶች አንድኛው ወደሚሄድበት ተከትሎ ነው የሚሄዱት እግዚአብሔር እኛን በዚህ ምድር ያስቀመጠን አእምሮ ያለው ያስተውላል ቁጥሩን 13 ምዕራፍ 13 ላይ እያንዳንዱ ራእይ ምዕራፍ ላይ አንዳንድ ቦታ ክሪቲካል የሆነ ቦታ አእምሮ ያለው ያስተውል አእምሮ ያለው ያስተውላል ከጀርባ የሚሆነውን ነገር አናቀም ዛሬ ግን በአለማችን እየሆነ ያለ ነገር ህይወታችንን ለመቆጣጠር ነው የሚደረገው ያለው ነገር ሁሉ ህይወታችንን ከተቆጣጠሩ ደግሞ ኃያላን ሁሉን ነገር ማድረግ ይችላሉ ምክንያቱም ለስጋችን ለፍለዋጎታችን ከማለት የተነሳ የሚጠይቁን ነገር ሁሉ እናደርጋለን። ይህ እስከ የት ሊደርስ ይችላል? የእግዚአብሔርን ህግ እስከ ማፍረስ ሊደርስ ይችላል። ለዚህ ተዘጋጅተናል ወይ? ምስጢሩን አውቀናል ወይ? ማታ ቴሌኮንፈረንስ ላይ የሆነ ነገር ሲናገር ነበር። ምስጋናውን ሰምታችሁ እንደሆነ አላውቅም። ምስጋናው ዘማሪ በኮሮና በሽታ ተይዞ ሆስፒታል ገብቶ ይሁን አልገባም አላውቅም፣ እና ሳምንቱን ሙሉ ሲጸለይለት ነበር እኔ አልሰማሁም። እና በተሰባበረ ድምጽ ሲናገር ነበር እስራኤል በሙሉ ሲፈራ ማታ አዩ። ቤተክርስቲያን አራት ወር ተዘግታ መቆያቷ ይቀርና 5 10 40 አመት ብትዘጋ ግድ እንደሌለ በእግዚአብሔር ህዝብ መሃል ትላንትና ማታ አዩ። ሰይጣን የላከው ህመም ይሁን ምን ይሁን አይታወቅም፣ ማታ ልክ ሊሞት የቀረበ አይነት ድምጽ ሲሪየስሊ ታሞ ለሞት በቀረበ አይነት ድምጽ ሲናገር፣ አንዳንድ ሰዎች ምስክርነት ሲሰጡ ወይኔ ትምህርት ቤት ሊከፈት ነው ከአንድ ወር በኋላ እንዴት ሆኜ ነው የሚሄደው ብለው ሲናገሩ፣ ሌሎች እግዚአብሔር ይህንን ነገር ከኛ መሀከል አንሳ ብለው ሲናገሩ፣ ምንድን ነው በዚህ ዙሪያ በዚህ በሽታ ዙሪያ እየተደረገ ያለው ነገር ብዬ አእምሮ ሲያስብ የግድ መናገር አለብኝ ብዬ የተናገርኩት ነገር አለ። ወገኖች በሽታው ቤተክርስቲያንን ማዘጋት የለበትም። በሽታው ከእግዚአብሔር ሊያርቀን አይገባም። አሁን ይሄ የምንናገረው ስልክ ወገኖች፣ ይሄ ቴሌኮንፈረንስ ማን ፋሲሊቴት እንዳደረገ ታውቃላችሁ? ሰባተኛ ቀን አክባሪ አድቬንቲስት አይደለም ፋሲሊቴት ያደረገችው። የምንናገረው ሁሉ እየተቀዳ ነው። የምንለው ሁሉ እኛ ሪኮርድ እናደርጋለን እንጂ ኦሬዲ ሪኮርድ እየተደረገ ነው። የሆኑ አካላት ይሄንን ሲስተም በነፃ እንድንጠቀም ያደረጉ they are reading our mind who is reading their intention። ነገ በአንድ ክሊክ የሚቆም ነው ይሄ። ከቤተ ክርስቲያን በበሽታ ምክንያት ካራቁ በኋላ ይሄ ሰርቪሱ ጃም ሆኗል ኦሬልስ መክፈል አለባችሁ በማለት በተለያየ ምክንያት መቆም ይችላል። በዚያን ጊዜ ሰክሰስፉሊ የእግዚአብሔርን ህዝብ ከእግዚአብሔር ለይተዋል፣ የሚፈልጉትን ነገር ያደርጋሉ። ፖለቲካ ውስጥ ገብቻለሁ፣ ይቅርታ አድርጉልኝ። የገባሁት ለምንድን ነው? ያለንበትን ቦታ እንወቅ። መጽሐፍ ቅዱስ ግልጽ አድርጎ ከተናገራቸው የትንቢት ትርጉም አንደኛው በምዕራፍ 17 ላይ ያለው ነው። ከዚህ ሆነን ብዙ ነገር ፍቺ ልናገኝ እንችላለን። የብዙ ነገር ፍቺ ከዚህ ከምዕራፍ 17 ቁጥር 8 9 10 ላይ ካለው ነገር ግብጽ፣ አሶር፣ ባቢሎን እነኚህ ሰባቱ ነገስታት የሚሰሩትን ስራ 360 ዲግሪ እየዞር ነገሮችን እያየን የዓለም ፍጻሜ የት እንደደረሰ ለራሳችንም ለሌሎችም ማሳወቅ እንችላለን። እግዚአብሔር ይባርክ። ኢንፍሉዌንሻል ሰው ከሆንክ ነገ ደህና ቦታ ሳይሆን መጥፎ ቦታ ሊያገኙ ይችላሉ። ዛሬ ለምትኖረው ህይወት ምክንያት ማን እንደሆን ላትረዳ ትችላለህ። ከኋላ አንተም እኔም ሳናቅ ማናችንም ሳናቅ ህይወታችንን የሚቆጣጠሩ ሰዎች አሉ። እኔ ለቢዝነስ ብዬ ግል ስራ የምሰራው ነገር አለ። ለግል ስራ ብዬ ስሞል ቢዝነስ ፈንድ አፕላይ አድርጌ የሆነ ፈንድ ተሰጥቶኝ የሚገርማችሁ አልጠቀምም ብዬ እዛው ባንክ ነው ያለው ብዙ ታውዘንድስ ዶላርስ። ምክንያቱም ከኋላ የሚታሰር ነገር ሊኖር ይችላል ብዬ ነገሩን አጣራለሁ ብዬ የግል ስራ ነው መስራት የጀመርኩት ከ2013 ከሁለት ሳምንት ነው ከሶስት ሳምንት በፊት መንገድ አሳየኝ ግለጥልኝ ይሄንን ካደረክ ይሄንን እዳን ተዋለን የሚል ነገር ነገ ሊመጣ ይችላል ይሄንን ፌቨር ካረክ ይሄንን ነገር እናደርጋለን ይሄ ዋይልድሊ የሚናገረው ነገር ነው ነገር ግን ሰይጣን እኛን የሚያስረው ብዙ መንገድ አለ እያንዳንዱን ህይወት ሰይጣን ለማሰር የሚፈልገው ብዙ መንገድ አለ ዛሬ ቤት አለን ብለን የምንኮራበት ዘመን አይደለም ባንክ አካውንት ብር አለን ብለን የምንኮራበት ዘመን አይደለም anybody ከመቶ ሺህ ብር በላይ ባንክ ያለው ሰው they will read your life they will follow what where you are spending your money ምን እያደረክ እንዳለ significant amount ነው ብለው የሚቆጣጠሩትን ነገር ብለው ካወሰኑት በላይ ብር ካለ በባንክ አካውንት ማናችንም ቢሆን የዚህ ቡድን የዚህ ግሩፕ የሚከታተሉን ሰዎች ነን ድህነት የሚሻልበት ዘመን ላይ ነው ያለ ነው ድህነቱን ደግሞ ሀብታም አረጋሃለሁ ብለው ከእግዚአብሔር ቤት ካላወጡ ከሰይጣን ጋር ሳይሆን ከፖለቲካ ከዓለም ጋር የሚደረገውን ፖለቲካ በደንብ መረዳት ያለብን ዘመን ነው እኩል ከሰይጣንን የምንጠነቀቀውን ያህል የዓለም ፖለቲካ የምንጠነቀቅበት ጊዜ ነው እየሆነ ያለውን ነገር እባካችሁ ሞኞች አትሁኑ ሞኞች አትሁኑ በሰፈራችሁ የሚሆነውን ነገር በደንብ እዩ ምክንያቱም መጽሐፍ ቅዱስ ግልጽ አድርጎ ተናግሯል የቄሳርን ይሄንን ቀረጥ እንክፈል ብለው ኢየሱስ በነበረ ጊዜ ሲመጡ ይሄንን ቀረጥ እንክፈል ወይ ብለው ሲመጡ ፖለቲካው እኮ ነው ቀረጥ እንክፈሉ ካለ ከቄሳር ጋር ለማጣላት ቀረጥ ክፈሉ ካለ ደግሞ ከአይሁዶች ጋር ለማጣላት ኢየሱስ ለዛ መልስ ነበረው ሳንቲም ላይ ያለው ነገር ምንድነው አለ የማን ምስል ነው ያለው ምስት የትንቢት መንፈስ ለዛ ታሪክ ሲናገር ብዙ ንግግር አለው እናንተ የእግዚአብሔር ምስል ናችሁ ሳንቲም ላይ የቄሳር ምስል አለ እናንተ የእግዚአብሔር ምስል ነው እናንተ ላይ ያለው ብሩን ለቄሳር ስጡ እናንተ ወደ እግዚአብሔር ኑ ነው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚል መልስ ሰጠው ወዴት ነው የምንሄደው እኛ መባከን አለብን ቅድም ሰንበት ትምህርት ላይ ሳነካ የቀረ ነገር አለ መባከን አለብን በዚህ ሄክቲክ በሆነ ዓለም እስከ መቼ የቄሳርን ህይወት የቄሳርን ሳንቲም እስከ መቼ ነው ሳንቲሙ አይኖረን አይደለም የቄሳርን ሳንቲም እስከ መቼ ነው ከእግዚአብሔር ቤት ሊለየን ያለው እስከ መቼ ድረስ መቼ ነው ኢነፍ ኢዝ ኢነፍ የምንለው እኔ ላይ የክርስቶስ ማይተም ነው ያለው የቄሳር ፎቶ በሳንቲሙ ላይ እንዳለ በኔ ጀርባዬ ላይ በኔ ግንባሬ ላይ የክርስቶስ ማይተም ነው የክርስቶስ ስዕል ነው ያለው ይሄንን ስራ አልሰራም ከዚህ በኋላ ከሚስቴ ጋር አልጣላም ከባሬ ጋር አልጣላም ከጓደኛዬ ጋር አልጣላም ምክንያቱም ፊቴ ላይ ያለው ግንባሬ ያለው የክርስቶስ ምስል ነው የምንለው መቼ ነው ወደ ስብከት አልሄድም ነገር ግን መጠንቀቅ ያለብን ዘመን ላይ ነው ያለነው ምልክት ሊሆን ይችላል መኪና ላይ ላኩት ይሄ ስለ ኮሮና በሽታ የምትናገረውን ነገር ብታቆም ይሻላል ይመስል ቴሌኮንፈረንስ ላይ የሚገርማችሁ ሜጀር የሆነ ቸርች ፓስተር ደብዳቤ ኢሜል ጻፍኩለት 2 weeks ago እግዚአብሔር ምን ያህል እግዚአብሔር ምን አድርጓችሁ ነው ይሄን ያህል ሂሙሌት ያደረጋችሁ በአለም መድረክ አልኳችሁ ምን አድርጎ ነው what did god do to you guys to the leadership to humiliate god in this manner እኔ ያለሁበት ስቴት እስከ 250 ሰው መሰብሰብ ይችላል የሚል ህግ ወጥቷል ነገር ግን ስቲል ዘግቶ ነው ያሉት ቤተክርስቲያኑ የቆሮንቶስን ቴክስት ጠቅሰው ነው ይላኩልኝ ኢሜል ለቄሳር የእግዚአብሔር ህግ ላይ እስካልመጡ ድረስ ለመንግስት ታዘዙ ተብለናል ኢሜል የቤተክርስቲያናችን ቄሶች በብዛት እከሌ እከሌ ነው ብለን የእግዚአብሔር መንፈስ በእኛ ላይ ካለ መንገር እንችላለን። የጀስዩት ስልጥኖች ናቸው በብዛት። ምክንያቱም የነሱ አላማ ምንድነው? ማንኛውንም ቤተክርስቲያን አባሎናችሁ ፓስተሮናችሁ መኖር ትችላላችሁ። ነገር ግን ቀስ በቀስ ሳይታወቅ ነው የሚያዳልጠው የዚህ ሀገር እንትን ምንድነው እስ ነው ሳይታወቅ በሚዳለጥ በቃ እጅ በሚሰጥበት ቦታ በእነሱ ሳይድ ይቆማሉ። በሌላ ጊዜ ዲፌንድ ያደርጋሉ የአድቬንቲስትን እውነት። ማን ነው ፓስተር በዚህ ዘመን ለእግዚአብሔር የሚቆም ለእውነት የሚቆም ፓስተር ማን ነው? በቁጥር ስንት እንደሆነ እግዚአብሔር ነው የሚያውቀው። ግን አንድ ነገር የሚታወቀው ምንድነው? በብዛት የጃስዩት ስልጥኖች ናቸው የቤተክርስቲያኖቻችን ፓስተሮች። ከዚህ በላይ ፖለቲካ ውስጥ መግባት አልችልም። እግዚአብሔር ይባርካችሁ።
አሜን። እግዚአብሔር ይስጥልን። እግዚአብሔር ይባርክ። አመሰግናለሁ ለአስተያየትና ለዘመኑ የሚገባንን ለማየት እንደምንችል። ካፒታሊዝም እና ሶሻሊዝም ኪንግዶም አይደሉም፣ ሲስተም ናቸው። ይቅርታ አድርግልኝ። እና ስለዚህ አንዳንድ ክርስቲያን ወንድሞች እና እህቶች በእግዚአብሔር አገልግሎት ላይ የተሰማሩ የማያውቁት ነገር ኢትስ ናት ኪንግዶም፣ መንግስት ሳይሆን ድርጅት ነው። ካፒታሊዝም እና ሶሻሊዝም መንግስት አይደሉም። ስለዚህ ነው መንግስታት እነዛ አምስቱ ሰባቱ መንግስታት በዘመናት መንግስታት ተብሎ ነው። እነዚህ በዘመኑ መጨረሻ ላይ ያሉት መንግስታት መንግስታት ሳይሆኑ በድርጅት የተቋቋሙ አመራሮች ናቸው። ራሽያ ቢሆን አሜሪካ መንግስት ኢትስ ናት ኪንግዶም፣ አሜሪካ ኪንግዶም ለመባል አይችልም። በፌደራል መንግስት የሚገዙ አገዛዞች ናቸው። በትራይባል አገዛዝ የሚገዙ መንግስት አይደሉም። መንግስት ሊሆኑም አይችሉም። ንጉስ አይገዛቸውም። በየአራት ወር በየአራት አመት ወይም በየአምስት አመት እንትን በድርጅት የሚመራ አመራር ነው፣ አገዛዝ ነው። የዘመኑ መንግስት አይባልም። እስካሁን ድረስ መንግስት አለ ለማለት በጣም አስቸጋሪ ነው በምድር ላይ እና ስለዚህ መንግስት የሚባል መንግስት የለም። በዘመናችን ያሉ አገዛዞች በድርጅት የሚመሩ አገዛዞች ናቸው እንጂ መንግስት የሚባል ነገር እነዛ መንግስታት መንግስት የሚባለው ንጉስ የሚገዛቸው አስተዳደሮች ማለት ነው። በኢትዮጵያ ውስጥ አንድ መንግስት ነበረ ለብዙ ዘመናት የቆየው የኃይለ ሥላሴ መንግስት። ከወረደ በኋላ መንግስት ሳይሆን በድርጅት ወይም በጦር ኃይል ወይም በአንድ ወይም ቴሮሪዝም በቴሮሪስት ኃይል የሚመራ መንግስት ማለት ነው። ወይም ደግሞ በቴሮሪስቶች እኮ ናቸው ሁላቸውም። ያው ነው ግን እኛ ዝም ብላን እንትን ከማለት አስፈሪ አስጨናቂ ጉልበታሞች የሚገዙበት አገዛዝ ማለት ነው። መንግስት የሚገዛው መንግስት አይደለም። መንግስትን ቢሆን ድሮ የሚያስጨንቀው መንግስት አሁን ጠቅላላ መንግስት ተብሎ የሚገመገመው ደግሞ መንግስት አይደለ ስምንተኛ መንግስት የሚባለው ተብሎ በመንግስት ደረጃ ይከናወን የነበረው የሮም መንግስት ነው። ያውም የቫቲካን መንግስት ነው። የቫቲካን መንግስት ሁሉም አምባሳደር ልኮ ለአንድ ጳጳስ ዓለም በሙሉ ዓለምን እኮ የሚገዛ መንግስት እሱ ብቻ ነው ዛሬ ያለው። ዓለምን በሞላ ሃይማኖትንም አገርንም ገንዘብንም ይሄ ጀስዩት ሲስተም ባንክንም ትምህርቱንም የሚቆጣጠሩ እነዚህ የሮም ቫቲካን ሲቲ የሰለጠኑ ደንቃጥሮች ናቸው። እና ስለዚህ መንግስት የሚባል ነገር ካፒታሊዝም እና ሶሻሊዝም የድርጅቶች ናቸው እንጂ መንግስት አይደሉ። የቢዝነስ ስም ነው ካፒታሊዝም እና እንትን እነሱንም የገንዘብ ሶርስ ስለሆኑ እነሱንም የሚቆጣጠሩ የቫቲካን ሲቲ ያለው መንግስት ነው። አመሰግናለሁ። ሌሎቻችሁ አስተያየት የሚሰጡ እውቀታችሁን የምትሼር የሚታረጉ እንግዲህ በሩ ክፍት ነው። ጥያቄ ያላችሁ ማለት ነው። ኦኬ እሄ ፕሮብለም አስተያየታላ እሄ ፕሮብለም እናዳምጥ
ባለፈው ሳምንት ነው ይሄንን ምዕራፍ 17 ነው የጀመርነው እና ስለዚህ ሴት ሲናገር ሲጀምር ዮሐንስ ወይም በራእይ ሲያይ ዮሐንስ ያየው ስለሷ መግለጫ የሰጠውን ነገር እዛ ላይ ትንሽ ሐሳብ ለመጨመር ፈልጌያለሁኝ። ይህቺ ሴት የተቀመጠችው መጀመሪያ ሶስት ላይ የተቀመጠችው የስድብ ስሞች በተሞላ ሰባት ራሶች እና አስር ቀንዶች ባሉት አውሬ ላይ ይቺ ሴት ተቀምጣለች እና ዳንኤል በራእይ አይቶ እነዚህ ያው እንደምናውቀው ያየው አውሬ በቀደም ተከተል መጀመሪያው አንበሳ ከዛም ከያው ወይም ደግሞ ባቢሎን ሜዶና ፋርስ ግሪክ እና ይሄ የሚመጣውን ወይም ደግሞ አሁን ያለውን በሱ ጊዜ የሚመጣ የነበረውን በእኛ ጊዜ ደግሞ ያለፈውን እንደገናም አሁን ያለውን አውሬ አራተኛውን አውሬ አይቶ ነበርና እነዚህ አራቱ አራዊት አራት ነገስታት ናቸው ብሎት ነበር። ስለዚህ አውሬዎቹ ነገስታት ናቸው ማለት ነው። ያ ነገስታት ማለት እንግዲህ ፖለቲካል ፓወር ናቸው ማለት ነው። ደግሞ በፖለቲካ ውስጥ ያሉ ነገሮች ናቸው ወይም ፖለቲካ ናቸው። እና ይህቺ ሴት የተቀመጠችው እንግዲህ በምን ላይ ነበረ? በፖለቲካ ላይ ነው ማለት ነው። በአውሬው ላይ ተቀመጠች። አውሬዎች ደግሞ አራዊቶች ደግሞ ነገስታት ከሆኑ አገርን በፖለቲካ የሚመሩ የሚያራምዱ ማለት ናቸው። እና ሴት ደግሞ በመጽሐፍ ቅዱሳችን በተለያየ ቦታ ላይ እናገኝ የሚያመለክተው ቤተክርስቲያንን ነው። ስለዚህ ይህቺ ሴት ቤተክርስቲያን ከሆነች የተቀመጠችው ደግሞ ፖለቲካ ላይ ከሆነ እንግዲህ ይህቺ ሴት ምን ምታረግ ማለት ነው? ትርጉሙ ፖለቲካንና ቤተክርስቲያንን አጣምራ የያዘች ማለት ነው። እና መገለጫው ራሱ ሲጀምር ይህች ሴት ሁለቱ ላይ ሁለቱን ነገር አብርሃም አድርጓል። ፖለቲካ ላይ ተቀምጣ ፖለቲካን እያራመደች የበላይ ሆና በአንድ ነገር ላይ ተቀመጠ ማለት አንድ ነገር የዛ ነገር የበላይ ሆነ ማለት ነው። እና በፖለቲካ ላይም የበላይ ናት፣ እንደገናም ደግሞ ሴት ናት። ሴት ደግሞ ቤተክርስቲያን ነው የሚያሳየው። ስለዚህ ይህች እንግዲህ ቤተክርስቲያን ፖለቲካንና ሃይማኖትን አጣምራ የያዘች መሆኗን መገለጫው ይነግረናል ማለት ነው። ሌላው ደግሞ የዚችን ሴት የለበሰችውን የልብስ አይነት ቀለሙን ስናይ ቁጥር 4 ላይ ሴቲቱም ሐምራዊና ቀይ ልብስ ተጎናጽፋ ነበር ይላል። የለበሰችው የልብስ ቀለም አይነት ሐምራዊና ቀይ ልብስ ነው። አሁን ይህች ሴት ቤተክርስቲያንን ከወከለ እግዚአብሔር ደግሞ እያንዳንዱን ነገር እኛ ዝም ብሎ ድንገት ይመጣናል ቀይና ሐምራዊ የሚለው ነገር ድንገት አይደለም። እግዚአብሔር ለሙሴ የካህናቶች የሚለብሱትን ልብስ ሲነግረው ቀለሞቹን ሁሉ ዘርዝሮ ነው የነገረው። ይሄንን ቀለም ያለበትን ልብስ እንዲለብሱ ብሎ ነው የነገረው እና ቀለም ላይ እግዚአብሔር ትኩረት አድርጎ ነው የተናገረው። እና ይህች ሴት የለበሰችው ቀይና ሐምራዊ ልብስ ነው። የቤተ መቅደስ ካህናቶችም እንዲለብሱ ከታዘዘው ቀለሞች ውስጥ ነው ቀይና ሐምራዊ። ግን አንድ ቀለም ግን እዚህ ጋር የለም። ወደ ዘጸአት ስንሄድ ዘጸአት ምዕራፍ 31 ከቁጥር 1 ጀምሮ እስከ 4 ወይም እስከ 3 ድረስ እንደዚህ ይላል። በጻት ምዕራፍ 31 ከቁጥር 1 ጀምሮ ለመቅደሱ አገልግሎት ከሰማያዊ ሐምራዊና ከቀይ ማል የተፈተሉ ልብሶችን ሰሩ። እንዲሁም እግዚአብሔር ሙሴን እንዳዘዘው ለአሮን የተቀደሱ ልብሶችን ሰሩ። እግዚአብሔር ከምን ከምን ነው ስሩ ያለው? ከቀይ ሐምራዊና ከሰማያዊ ማል። እና ስለዚህ እግዚአብሔር ዝም ብሎ እቺ ሴት እንደዚህ ቀይና ሐምራዊ ለበሰች ብለን ዝም ብለን የምናርፈው ነገር አይደለም። እግዚአብሔር ያዘዘው የቀለም አይነት ነው። ያንዳንዱ ቀለም ትርጉም አለው። እና ይህቺ ሴት ግን የለበሰችው እግዚአብሔር ለካህናት አልባሳት ወይም ለራሱ ለለየው ቤተክርስቲያን እንዲለብሱ ለካህናቶች ካዘዘው ቀለም ቀዩንና ሐምራዊውን ነው የለበሰችው። ኤፉዱን ከወርቅ ከሰማያዊው ከሐምራዊና ከቀይ ማት በቀጭኑ ከተፈተለው ሐር ሰሩት ይላል። አሁን ይህቺ ሴት ቀደም እንዳልኩት እንግዲህ ያለበሰችው ሰማያዊውን ነው ማለት ነው። ቀዩንና ሐምራዊውን ለብሳለች። ምንድነው ሰማያዊው ትርጉሙ? ምንድነው ሰማያዊው ቀለም ትርጉሙ ምንድነው ስንል በዘሁልቅ ላይ የቀለሞቹን ትርጉም ይነግራልና ዘሁልቅ ምዕራፍ 15 ላይ ዘሁልቅ ምዕራፍ 15 ቁጥር 37 ላይ እንደዚህ ይላል። ዘሁልቅ ምዕራፍ 15 ቁጥር 37 ላይ እግዚአብሔር ሙሴን እንዲህ አለው፣ እስራኤላውያንን ተናገራቸው እንዲህም በላቸው፣ በሚቀጥሉት ትውልዶች ሁሉ በየልብሳቸው ጫፍ ላይ ዘርፍ አድርጉ፣ እያንዳንዱም ዘርፍ ሰማያዊ ጥለት ይኑረው፣ ልባችሁ የተመኘውን አይናችሁ ያየውን ሁሉ ተከትላችሁ እንዳታመነዝሩ። እነዚህን ዘርፎች በማየት የእግዚአብሔርን ትእዛዛት በማስታወስ እንድትታዘዙ ማስታወሻ ይሆንላችኋል። ስለዚህ ትእዛዛቴን ሁሉ ለመፈጸም ታስባላችሁ፣ ለአምላካችሁም የተቀደሳችሁ ትሆናላችሁ። አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እኔ አምላካችሁ እግዚአብሔር ነኝ። እኔ እግዚአብሔር አምላካችሁ ነኝ። ምንድን ነው እዚህ ጋር እያለ ያለው? እነዚህም ሰማያዊ ዘርፍ በምታረጉበት ጊዜ እንዳታመነዝሩ ያደርጋል። ማመንዘር ደግሞ ምንድን ነው አለ? ትእዛዛትን በማስታወስ እንድትታዘዙ ማስታወሻ ይሆናቸዋል። የእግዚአብሔርን ቺፌት ምንድናት ነው ብለው አመንዝራናት ነው እያለ ያለ። እዚህ ጋር ሰማያዊውን ቀለም በምታረጉበት ጊዜ የእግዚአብሔርን ትእዛዝ መፈተት እንዳለባችሁ የሚያመላክት ምልክት ስለሆነ ትእዛዙን መጠበቅ ማለት ነው። ሰማያዊ ትእዛዝ የእግዚአብሔርን ትእዛዝ መጠበቅ ማለት ነው። የእግዚአብሔርን ትእዛዝ ባለመጠበቋ ነው ይችት አመነዘረች ብለው እዚህ ጋር ሙሴ ሲናገር ይሄንን ሰማያዊ ቀለም ስታደርጉ የእግዚአብሔርን ትእዛዝ መታዘዝ እንዳለባቸው ስታስቡ ከምን ዝርት ትተርፋላችሁ። እና ይህቺ ሴት ያላደረገችው ቀለም ሰማያዊ ቀለም ነበር። ሰማያዊ ቀለም የሚያመላክተው እግዚአብሔር የእግዚአብሔርን ትእዛዝ መፈጸም መታዘዝ መሆኑን ነው። እና ስለዚህ ይህቺ ሴት በድንገት አይደለም ሰማያዊውን ቀለም ያወጣችው። ይህች ሴት በድንገት አይደለም ግን የእግዚአብሔርን ትእዛዝ ስለማትታዘዝ ነው። በአንዱ ያዕቆብ 2:10 ላይ ምንድን ነው? በአንዱ የበደለ በሁሉ በደለኛ ነው የሚለው ያዕቆብ 2:10 ላይ። ትእዛዛትን እሷ ሁለቱን ነው እንደ ያጠፋችው፣ የሰንበትን ትእዛዝ እና ስዕልና ምሳሌን ያጠፋችው። ያው እሷ የተካችው ሰንበት እንደጠፋ ነው ቁጥር ያጠፋችው እንደምናገረው። ምክንያቱም እግዚአብሔር ያላለውን ማድረግ ካለማድረግ ምንም የሚለይ ነገር ስለሌለ አለማድረግ ነው። እና ስለዚህ እንግዲህ ይህች ሴት የእግዚአብሔርን ትእዛዛት ሁለቱን በመሻሯ ሁሉንም አታደርግም። እንደ ያዕቆብ 2:10 በአንዱ የበደለ በሁሉ የበደለ በደለኛ ነው። አታመንዝር ያለው ጌታ አትስረቅ ብሏልና አትደብሏልና እያለ ይናገራል ያዕቆብ። ስለዚህ ይህች ሴት የእግዚአብሔርን ትእዛዝ የማትጠብቅ መሆኗን ነው። እኛ አሁን ሰንበት ላይ ብቻ እናከፍራለን እናከራለን። አዎ ትልቁ ምልክት ሰንበት ነው፣ ግን አጠቃላይ ህጉን አትፈጽም። ለምን? ያዕቆብ በአንዱ የበደለ በሁሉ በደለኛ ነው ስለሚል ጭራሹንም እግዚአብሔር የማትታዘዝ ናት። ለማጭበርበር ለማታለል ነው አትግደል፣ አትስረቅ፣ አታመንዝር እንደዚህ የሚለውን እያጎሉ የሚናገሩት ያንን ትእዛዛቱን የሚጠብቁ መስለው በሰዎች ዘንድ ለመታየት ነው እንጂ በእግዚአብሔር ዘንድ ግን ሙሉውን ትእዛዝ የማይጠብቁ ናቸው። እና እቺ ሴት ደግሞ ወይን ጠጁን ጠጣች እያለ ይናገራል። እና ምንድን ነው ወይን ጠጅ? እኛም እኮ ቅዱስ ቁርባን ስንወስድ ወይን ነው አይደለም እንደ የምንጠጣው። ክርስቶስ ምንድን ነው ያለው? ወይኑ የአዲስ ኪዳን ደም ነው አላደለም? ይህንን ለመታሰቢያ ያድርጉት ብሏል። እና እሷ ግን የምትጠጣው ግን እኛ የምንጠጣው ያ ፈርመንትድ ያልሆነውን ነው እኛ የምንጠጣው የአዲስ ኪዳን ደም የሚያሳየውን የክርስቶስ ደም ለእኛ እንደፈሰሰልን በዛ ደም እንደተፈወሰን በዛ ደም እንደዳን እሷ ግን የምትጠጣው ግን ከዛ ተቃራኒ የሆነውን ፈርመንትድ የሆነውን ነው የምትጠጣው ወይም ደግሞ የምታጠጣው። ስለዚህ ይሄ ምንድን ነው የሚያመለክተው? እኛ የጠጣነው ክርስቶስን ስንጠጣ፣ እሷ ደግሞ የምትጠጣው እና የምታጠጣው ደግሞ የክርስቶስ ተቃራኒ እንግዲህ የፈርመንትድ የሆነና ፈርመንትድ ያልሆነ ተቃራኒ ነገሮች ናቸው። ሲያዩት ግን ደም ሲያዩት ግን ወይን ወይን ነው። ግን ያኛው ግን ህይወትን የሚሰጥ ሲሆን ይሄኛው ደግሞ የሚያሰክር ነው። የሰከረ ሰው እንዴት ነው የሚያስበው? የሰከረ ሰው ትክክል የማያስብ ነው። ስለዚህ ያኛው ወይን ትክክል እንድናስብ ሲያደርግ፣ ይሄኛው ወይን ደግሞ ሰዎች ትክክል እንዳያስቡ የሚያደርግ የሚያሰክር ስህተትን ነገር እንደ ትክክለኛ አድርገው የመቀበልን ቴንደንሲ የሚያመጣ ነገር ነው። ያ ነገር ከዛ ነው ጳውሎስን በሮሜ ምዕራፍ አንድ ላይ ሲናገር ትክክል የሆነውን ትክክል እንዳልሆነ፣ ትክክል ያልሆነውን ትክክል እንደሆነ በሚያስቡበት ጊዜ ለማያስተውል አእምሮ አሳልፎ ሰጣቸው የሚለው ለዛ ነው። እና እግዚአብሔር ያላለውን ነገር እንዲያስቡ መሆን ማለት መስከር ማለት ትክክል ያልሆነውን ነገር ትክክል እንደሆነ አድርጎ መቀበል ማለት ነው፣ መስከር ማለት እና ስለዛ ነው ከዛ የተነሳ ነው የሰከረችው ሴቲቱ በቅዱሳን ደም እና በኢየሱስ ምስክሮች ደም ሰክራ አየኋት አለ። ወይን ጠጁን ጠጣች፣ አጠጣች፣ ሰከረች። ትንሽ መጨመር የምፈልገው ስለነዚህ ስለ አምስቱ እኔ የምረዳውን ወይም ደግሞ እኔ የተገለጠልኝን ለመጨመር የምፈልገው በእነዚህ አምስቱ ወደቁ የሚለው ቁጥር ስምንት ነው መሰለኝ። ያየኸው አውሬ ቀደም ሲል ነበረ፣ አሁን ግን የለም። በኋላም ከጥልቁ ጉድጓድ ይወጣል፣ ወደ ጥፋቱ ይሄዳል። ዓለም ከተፈጠረ ጀምሮ ስማቸው በሕይወት መጽሐፍ ተጽፎ ወይ ቅርታ ሰባት ነው መሰለኝ። ከዚያም መልአኩ እንዲህ አለኝ፣ የምትጠነቀው ለምንድን ነው? ሴቲቱ እርሷ የተቀመጠችበትን እንዲሁም ሰባት ራሶችና አስር ቀንዶች ያሉትን የአውሬው ምስጢር እነግርሃለሁ። ያየኸው አውሬ ቀደም ሲል ነበረ፣ አይዛው ነው። ያየኸው አውሬ ቀደም ሲል ነበረ፣ አሁን ግን የለም። ቀደም ሲል ነበረ፣ አሁን ግን የለም። በኋላ ከጥልቁ ጉድጓድ ይወጣል፣ ወደ ጥፋቱም ይሄዳል። ዓለም ከተፈጠረ ጀምሮ ስማቸው በሕይወት መጽሐፍ ተጽፎ ያልተገኘ የምድር ነዋሪዎች አውሬው ቀድሞ የነበረ አሁን ግን የሌለ በኋላም የሚመጣ መሆኑን ሲያዩ ይደነቃሉ። ቁጥር አስር ላይ እነሱም ደግሞ ሰባት ቅርታ ስለ ራሶቹ በኋላ እናገራለሁኝ። ቁጥር 11 ላይ ዘርዬ ዲል ቀድሞ የነበረውና አሁን የሌለው አውሬ ስምንተኛው ንጉስ ነው። እርሱም ከሰባቱ አንዱ ሲሆን ወደ ጥፋቱ ይሄዳል። እንግዲህ ቅድም ተብሏል የእግዚአብሔርን ወገኖች ሲያሳድዱና ሲያስጠንቁ የነበሩት ነገስታቶች ናቸው። ያው ከግብጽ ነው የሚጀመረው። እና በዮሐንስ ራእይ በሚያይበት ጊዜ ማን ነበር በዛን ጊዜ የነበረው በገዥነት ወይም ደግሞ ያለው ተብሎ ሲባል የነበረው ዮሐንስ በነበረበት ጊዜ ያው የጳጳሱ ሮም ነው የነበረው እና አምስቶቹ ያው ግብጽ እንግዲህ አንዳንዶች አፎርንም ይጨምራሉ እኔ ደግሞ የምረዳው ነው እኔ ተረዳሁት ነው የምናገረው ግብጽ ከግብጽ ቀጥሎ ያው ባቢሎን ነው የእስራኤል ልጆች ባሪያ አርጋ ይዛ የነበረችው ከዛ ደግሞ ያው ሜዶና ፋርስ ቦታውን ወሰደ ከዛ ግሪክ ቦታውን ወሰደ ከዛ የአረማዊው ሮም ወይም ፔጋን ሮም ወይም አረማዊው ሮም ወሰደ አምስቱ ማለት ናቸው አምስቱ ጠፍተዋል ይላል እነዚህ አምስት ናቸው ግብጽ አንድ ባቢሎን ሁለት ሜዶና ፋርስ ሶስት ግሪክ አራት ሮማ አረማዊው ሮም አምስት አንዱ ብሎ የሚናገረው ግን ይሄ ጳጳሱ ነበር የጳጳሱ ነው የቀጠለው ጳጳሱ ነው የተቀበለው ከጋኑ ላይ ጳጳሱ ነው የተቀበለው አሁን ምንድነው ያለው ግን አንዱ ግን የለም ያለው አንዱ የለም ያለው ዮሐንስም ያላየው ማን ነው ታዲያ እዛ እሱ ጋር ነው መጨመር የፈለኩት በኋላ ተመልሶ ይመጣል የነበረው የተባለው ያው ቅድም ተጠቅሷል ይሄው የጳጳሱ ስርዓት እንደገና እንደሚመጣ ነው ግን እነዚህ አምስቶቹ አልፈዋል እና አንዱ ግን አሁን ያለው በኋላ ስምንተኛ ሆኖ ይመጣል አለ አንዱ አሁን ያለው ብሎ ሲናገር በዛን ጊዜ ዮሐንስ በነበረበት ጊዜ በዛን ጊዜ የነበረው የጳጳሱ ስርዓት ነው የነበረው ባለፈው ጊዜ ስናጠና ራእይ ምዕራፍ
ፓፓን ሮም ነው
ሀጋን ሮም ነው
ፓፓን ሮም
አስራ ሶስት ላይ ባለፈው ስናጠና ይሄንን በኋላ እንደገና ተመልሶ ይመጣል የተባለውን አጥንተን ነበረ ዮሐንስ ምዕራፍ ራእይ ምዕራፍ 13 ላይ ስናጠና
በመጣ አንዴ እንትን ልበል
ግባ አሰማሁም ነበር
አዎ አይት ነገሽ በሐሳብሽ ላይ እንድትከተብየ ነው ኢየሱስ እንትን ዮሐንስ ራእይ ሲያይ በነበረ ጊዜ የነበረው የሮም መንግስት ፓፕ እንትኑ ነው ፓጋኑ ነው እኔ እስከማስተውሰው
ኦኬ
ምክንያቱም ከዛ በኋላ ነው ፓፓሱ ነው የካቶሊክ ስርዓቱ ከዛ በኋላ ነው የጀመረው የዛኔ የሴኩላር የሆነው ፖለቲካል መንግስት ብቻ ነበረ
ነሽ ግርጥሊ እዚህ ጋር ያኛው ያላየኸው የሚለው ግን ማን ነው? እዚህ ጋር ከባህር የወጣው አውሬ የሮም መንግስት ነው ወይም ደግሞ ሮም እንደሆነ እናያለን ከባህር የወጣው እዛው ምዕራፍ 13 ላይ ከምድር የወጣ አውሬ ነበረ እና እሱ ዮሐንስ ያላየው ይሄ ያልመጣው ተብሎ የሚባለው ግን እሱ እንደሆነ ነው የሚመጣው ከምድር የወጣው አውሬ ምክንያቱም እንደዚህ ስለሚል ማለት ነው ከዚያም ምዕራፍ 13 ላይ ነው ያለው ከዚያም ሌላ አውሬ ከምድር ሲወጣ አየሁ እርሱም እንደ በግ ሁለት ቀንዶች ነበሩት ነገር ግን እንደ ዘንዶ ይናገር ነበር በመጀመሪያው አውሬ ስም በሙሉ ስልጣን ይሰራ ነበር ምድርና በእርሷም የሚኖሩ ሁሉ ለሞት ከመያደርሰው ቁስል የዳነውን የመጀመሪያውን አውሬ እንዲያመልኩ አደረገ ያንኛውን አውሬ እንዲሰገድለት ወደታችም እንዲሰገድለት እንዳደረገ ይናገራልና እንዲሰገድለት ኃይል እንዲኖረው ያደረገው ይሄ ከምድር የወጣ ዩናይትድ ስቴትስ ነው እና ያላየው ብሎ የሚለው እኔ እንደምረዳው ይሄንን ከምድር የሚወጣው አውሬ ነው። ምክንያቱም ከምድር የሚወጣው አውሬ ነው በኋላ ከባህር ውስጥ ለሚወጣው አውሬ ወይም ደግሞ ለሮም እንደገና ተመልሶ ኃይል እንዲያገኝ የሚያደርገው ስምንተኛ ሆኖ እንዲመጣ የሚያደርገው ይሄ ከምድር የወጣው አውሬ ስለሆነ ከምድር የተነሳው አውሬ ስለሆነ ለቃለ ዮሐንስ ያላየኸው ብሎ የሚለው ይሄንን ከምድር የሚመጣውን አውሬ እንደሆነ ነው እኔ የምለው ማለት ነው። በኋላ ግን ተመልሶ እንደገና የሚመጣው ያው ስምንተኛ ሆኖ የሚመጣው በፊት ስድስተኛ የነበረው እንደገና በስምንተኛነት የሚጠቀመው ግን ራሱ እንደሆነ ነው ሮም እንደሆነ ነው እኔ የምለው። እና እንዴ መጨረሻ ሐሳብ ደግሞ ያለኝ ስለዚህ ይሄ ብዙ ምዕራፍ 17 ላይ የሚናገረው ስለዚህ ስለዚህ ማን እንደሆነ በጣም ነው ገረመኝ። ይሄ ያያት በአንድ ላይ ወጣ እነዚህ ተራራው ጋር ያልኩትን ሀሳብ ነው ለመናገር የፈለኩት። ሴቲቱም በቅዱሳ እንደምና የቱ ጋር ነው ተራሮች? እነርሱም ደግሞ ሰባት ነገስታት ናቸው። ከዛ በፊት ትርጉሙን ከመናገሩ በፊት ላይ ይህም ጥበብ ያለው ራሱ ሰባት ራሶች ሴቲቱ የምትቃ ቁጥር 9 ላይ ጥበብ ያለው አእምሮ ይጠይቃል። ሰባቱ ራሶች ሴቲቱ የምትቀመጥባቸው ሰባት ተራሮች ናቸው እና ሰባት ተራሮች ስም ያላት ከተማ ማናት? ይሄ City of Seven Hills ብላችሁ ጉግል ስታረጉ ሮም ብሎ ነው ራሱ የሚያመጣው። እና በጣም ስለተገረምኩኝ ነው ላካፍላችሁ የፈለኩት። እና ራሱ City of Seven Hills ሮም እንደሆነ ራሱ በቃ ጉግሉ ራሱ ይናገራል። እና የሮም መገለጫ ነው ይሄ ነገር። እና ግን ሁለት ትርጉም ነው እዚህ ጋር ያለው። ራሱ የሚናገረው ቀጥታ እነዚህ ስለ ሮም መሆኑን በዛ ጋር ይናገራል። እንደገና ደግሞ እነዛን ሰባት ተራሮች ደግሞ በሰባት ነገስታት ደግሞ እንደገና ይተነተናቸው። ሁለቱም ግን ነው ያለው በሰባት ነገስታት ተነተናቸው ቅድም እንዳየነው ግብጽ ምናምን እያለ እንደገና ደግሞ መጀመሪያ ግን ከላይ ሲታይ ራሱ ትሬቱ ግን እነዚህ ማናት ሰባት City of Seven Hills ስትሉ ሰባት ተራሮች ያሏት ከተማ ወይም ደግሞ ሰባት ተራሮች ያሏት ከተማ ተብሎ ሲባል ሮም እንደሆነች ነው የሚናገረው። የመጨረሻ ቁጥር ላይ እንዛው ያየሃት ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት አለ። ዮሐንስ ራእይ በሚያይበት ጊዜ ማን ነበረች ታላቂቱ ከተማ? ሮም ነበር ታላቂቱ ከተማ። እና ስለዚህ በዛን ቁጥር 18 ላይም ለዮሐንስ ይነግረው እንደዛ ነው ያለው። ዮሐንስ በነበረበት ጊዜ ታላቂቱ ከተማ ሮም ነበረች። አሁንም ደግሞ ሰባት ተራሮች ያሏት ከተማ ሮም እንደሆነች እሱ ታሪካዊ ለምን እንደዛ እንደተባለ ያው ታሪካዊ ነገር አለበት እሱም ማንበብ እንችላለን። ግን ስያሜው ለእሷ መሰጠቱን ለማካፈል ነው። እግዚአብሔር ይስጥል።
አመሰግናለሁ። ሌላ አስተያየት ወይም ሌላ ሀሳብ ካላችሁ ልንቀበል እንችላለን። ስለ
አንድ ነገር ሌላ ሰው ክልለ
ሌላ ሀሳብ ያለው ሰው ሀሳብ አለ ወይስ ነጋሽ ክዳኔ እድል እንስጠው ወይስ ሌላ አስተያየት የምትሰጡ ሰዎች አላችሁ? ነጋሽ ክዳኔ እንሄድና ጀለኩበት
ለደኔ ተሰጠኝ ወስ አንድ ብትናገሩ በጣም መልካም ነው። ነገሮች ግልጽ እየሆኑ ይሄዳሉ ሁላችንም ብንናገር። እሺ እሄ ከጥልቁ ወጣ የሚለውን ነገር በደንብ መረዳት ያለብን ነገር ነው። በደንብ መረዳት ያለብን ነገር ነው የሚልበት ጊዜ ከሌሎች ሰዎች አስተሳሰብ ጋር እያሳየው ነው፣ ከአድቬንቲስቶች ጋር ሳይሆን ከሌሎች ዓለም። ይሄ ቀጥታ የሚመለከቱት ጥልቅ ጉድጓድ ከሲኦል ሲኦል ነው ትክክለኛ ትርጉም፣ ከሲኦል እንደሚወጣ አድርጎ ነው የሚመለከቱት ሰዎች በብዛት። ነገር ግን ከላይም ከታችም በዚህም ጥቅስ ላይ የተጻፈውን ሁኔታ በምትመለከቱበት ጊዜ እየቆሰለ ይላል መጽሐፍ ቅዱስ። ቆስሎ የነበረው መቁሰል ደግሞ እኛ የምንረዳው በሁለት መንገድ ነው። የትንቢት ተማሪዎች መጽሐፍ ቅዱስ ቆሰለ ያለው ተመልሶ እንደ ቁስል አንድ ሰው ካልሞተ ተመልሶ ይድናል፣ የቆሰለ ነገር ይድናል። መጽሐፍ ቅዱስ ቆሰለ ብሎ ያስቀመጠው ራሱ ሲስተሙ ተመልሶ እንደሚነሳ ነው እንጂ ናፖሊዮን የገደለውን በእስር ቤት የሞተውን በፈረንሳይ ጄኔራል እስር ቤት የሞተውን ጳጳስ እዚህ ላይ ነው በደንብ መረዳት ያለብን። መጽሐፍ ቅዱስ ከግለሰብ ጋር ጉዳይ የለውም፣ ከሲስተም ጋር ነው። በዛን ጊዜ የተለያዩ ጳጳሶች ናቸው በ1260 ዓመት ውስጥ የቅዱሳንን ደም ሲጠጡ የነበሩት። እያንዳንዱን ጳጳስ ስማቸውን አይጠቅስም፣ ግን ሲስተሙን ነው የሚናገረው። ያ ሲስተም ቆሰለ በሚልበት ጊዜ ጳጳሱ ሞተ ሳይሆን ሲስተሙ ቆየ፣ ማንም አላሰበውም፣ ስልጣን አልነበረውም። ጊዜውን ጠብቆ ግን ስምንተኛ ሆኖ ይመጣል። ነገር ግን ሰባተኛው ራሱ ነው። ያ ሰባተኛው ማን ነው? ለ1260 ዓመት ምድርን የገዛው ጳጳሳዊ ሮም በእምነት እንደ አንቺ ነገሮችን የሚመረምር ሰው ያለ አይመስለኝም በመሀላችን። ይህን ከልቤ ነው የምናገረው። እስቲ ጊዜ ወስደሽ አንብቢ። ከግብጽ በኋላ በዛን ጊዜ የነበረውን ህብረተሰብ ዓለምን በምንልበት ጊዜ በዛን ጊዜ የነበረውን የህዝብ ቁጥር ፖፑሌሽን ደግሞ የሚኖርበት አካባቢ በብዛት ሚድል ኢስት አካባቢ ነበር። ከዛ ነው ስፕሬድ እየሆነ የሄደው እና በዛን ጊዜ ዓለምን የሚቆጣጠሩ በሚባልበት ጊዜ በዛን ጊዜ ማጆሪቲ ፓወር ያለው መንግስት ማን ነው በሚባልበት ጊዜ ከግብጽ በኋላ ሲሪያ ነበር፣ የአሶር መንግስት። እንደ ምሳሌ የምንጠቀመው የአላምጻሙ ጄኔራል አለ። የአይሁድ ንጉስ አይደለም፣ አይሁዶች የሚመሩት በዛን ጊዜ በንጉስ ነው የራሳቸው የሆነ። ይሄንን ሰው ፈውስልኝ ብሎ ገጸ በረከት ጭምር ስልክ ጦርነት ፈልጎ ነው ብሎ አይደለ ሲፈራ የነበረው። ሀያልነቱን ስለሚረዳ ስለሚያውቅ ከእሱ እንደሚበልጥ ስለሚረዳ በዛን ጊዜ ማንም የአሶርን መንግስት የሚወዳደር እንደሌለ ስለሚያውቅ ይህንን ሰው ፈውስ የሚለው እኔ ማን ነኝ ጦርነት ፈልጎ ነው ብሎ ነበር ሲናገር የነበረ እና የአሶርን መንግስት ኮንትሮል ዓለምን እንዴት እንዳደረጉ በዛን ጊዜ ከታሪክ መንብብን ባቢሎን ወደ ሚድል ኢስት መጥተው ኮንትሮል እስከሚያደርጉ ድረስ በማሰር እንደነበሩ ታሪክም መጽሐፍ ቅዱስንም አቲን የነገስታት መጽሐፍ ነው መሰለኝ በደንብ የሚያስረዳው። እና ከዛ ጀምሮ ነው መቁጠር ያለብን ግብጽ፣ አሶር ሁለት፣ ባቢሎን ሶስት፣ ሜዶ ፋሪስ አራት። ባይ ዘ ዌይ ሜዶን እና ፋሪስ የሚለውን ነገር በደንብ አስቡ። አስቡ ያልኩት ለምንድን ነው? ራእይ 13 ቁጥር 11 ላይ ሁለት ቀንድ ነው ያለው። ከምድር የወጣው አውሬ ሁለት ቀንድ ነው ያለው። ይሄ ሜዶንና ፋሪስ የሚለው ሁለት መንግስታት፣ ሁለት የፖለቲካ መንግስታት ነበሩ፣ ግን በአንድ አውሬ ነው የተያዙት። ታሪክ አንብቡ። አሁንም እኔ ሪሰርች ሳረግ ነበር ባለፈው 3 ወር ቤት በነበርኩ ጊዜ ሜዶን ራሱን የሆነ ፋሪስ ራሱ የሆነ ሁለት ፖለቲካ ነበር። አንደኛው አሸንፎ ነው ግብጽን ምንድነው ባቢሎንን ለጥሉ የቻሉት እና በኋላ ስለ ራእይ 13 ቁጥር 11 ላይ ስላለው አውሬ ከሆነ ፓስተር ጋር ሲናገር ነበር። እሱን እናገራለሁ ከጥቂት ደቂቃ በኋላ። እና ግብጽ፣ አሶር፣ ባቢሎን፣ ሜዶን እና ፋርስ ከዛ ግሪክ አምስት ወድቆ ነበር። እስ የተናገረ ሰዋል አቆጣጠር ላይ ተሳሳ አምስት ወድቆ ነበር ነው ያለው ነቢዩ ለዮሐንስ። ይወደቁ እነማን ናቸው? አሁን አንድ አለ አለ። ይሄ አንድ አለ ያለው ስድስተኛው ነበር የሮም መንግስት ፓጋን ሮም የሚባለው። ይሄንን ነው እንደ አንቺ የሚመረምር ታሪክ የለም አንብብ ያልኩሽ። አምስቱ ወድቀዋል፣ አሁን አንድ አለ፣ ሌላኛው ይመጣል፣ ሲመጣ ጥቂት ጊዜ ይቆያል አለ። ይሄ ጥቂት ጊዜ 3 አመት ተኩል የሚል ይላል መጽሐፍ ቅዱስ፣ 42 ወር ይላል፣ 1260 ቀን የምንለው ለ1260 አመት የገዛው። ይሄንን ነው አምስቱ ወድቀዋል፣ አንደኛው አለ፣ ሰባተኛው ሲመጣ ጥቂት ጊዜ ይቆያል አለ። ከዛ በኋላ ስምንተኛ ሆኖ ይመጣል፣ ነገር ግን እራሱ ሰባተኛ ነው። ይሄንን ሐሳብ እንደያዝን ወደ ራእይ ምዕራፍ 13 ሄደን አሁን ቅድም የተናገርሽውን ከምድር የወጣውን አውሬ ታሪክ በሚናገርበት ጊዜ ይሄንን ነው አሁን የሚናገረው። ከሆነ ቄስ ጋር ተናገርኩ ያልኩት ምን አልኩት ለዚህ ቄስ ከብዙ ምርመራ በኋላ የሜዶንንና የፋሪስን ፖለቲካ ካነበብኩ በኋላ ምን አልኩኝ? ፓስተር፣ ቤተክርስቲያናችን በጣም አንድ ሚስ ያደረግነው ነገር አለ ከምድር በወጣው አውሬ ላይ። ምንድነው ሚስ ያደረግነው? ሁለቱን ቀንድ አድቬንቲስት እስካሁን የሚታምነው ሁለቱም ዊንግ፣ ሁለቱም ፖለቲካ ምንድነው ሁለቱም ሐሳብ ያላቸው ከሮም ከግብጽ የሚጀምሩ አሶርን የሚጨምሩም ካፒታሊዝምን እና ኮሚኒዝምን የሚጨምሩም የሚያምኑት በራእይ 13 11 ላይ ምንድነው? አንደኛው ቀንድ የፖለቲካ ኃይል ነው፣ አንደኛው ቀንድ የሃይማኖት ኃይል ነው ብለው ነው። ነገር ግን አውሬውን ምንድነው ብለው የሚያዩት አሜሪካ ነው። አሜሪካ ነው አንደኛው ኃይል ምንድነው? አውሬው አሜሪካ ነው ከምድር የወጣው። አንዶቹ ግን አንደኛው የፖለቲካ ነው፣ አንደኛው የሃይማኖት ነው ይላሉ። በጣም የሚገርመው በአሜሪካ ኮንስቲቱሽንስ የሃይማኖት ቀንድ የለም፣ የፖለቲካ ቀንድ ነው ያለው። ሃይማኖት ለሁሉም ነው ነጻነቱ። የሃይማኖት ፓወር የሚገዛ ቀንድ አንድ ፓወር ነው፣ ቀንድ ፓወር ነው። በጣም ወደ ጥናት የወሰደኝ ምንድነው ቀንድ አሜሪካ ውስጥ ያለው ሁለት ፓርቲ ነው። አሜሪካ ውስጥ ሁለት ፓርቲ በሚባልበት ጊዜ ኢትዮጵያ የምናየው ፓርቲ 50 60 ፓርቲ እንደዚህ ዝም ብሎ የሚጮህ ፓርቲ እንዳይመስላችሁ። የአሜሪካ ሁለቱ ፓርቲ ራሱን የቻለ መንግስት ነው። የኦባማ መንግስት፣ የኬኔዲ መንግስት፣ የሬገን መንግስት፣ እነኚህ መንግስታት ራሳቸውን የቻሉ ናቸው። ግን ሁለት የተለያየ አላማ ነው ያላቸው። አንደኛው ምንድነው መንግስት ሊሚትድ የሆነ መሆን አለበት የሚል መንግስት ነው አንደኛው የሪፐብሊካን መንግስት። የዲሞክራቲክ መንግስት ደግሞ ህዝብ መረዳት አለበት፣ መንግስት ብዙ ነገር መቆጣጠር አለበት የሚል ነው። ይሄ ሁለቱ አላማ ነው በየጊዜው ፋይት እያደረጉ አንደኛው ለስምንት አመት ወይ ለአራት አመት የሚነክሱት። እና ለዚህ ፓስተር ምን አልኩኝ ሬገን ጆርጅ ዋሽንግተን ጊዜ ጀምሮ ለምን ሁለት ፓርቲ እንዴት እንደወጣ በሚትመለከቱበት ጊዜ ወገኖቼ ትንቢት ባይጻፍ ኖሮ ዛሬ አሜሪካ ውስጥ ከአራት ከአምስት ፓርቲ በላይ ነበር የምናየው ፓወርፉል የሆኑትን። ምክንያቱም ሊብሪቴሪያን የሚባሉት ሪች የሆኑ ሰዎች ናቸው የነሱን ሐሳብ የሚደግፉዋል ኢንዲፔንደንት የሚባሉ የተለያዩ ሰዎችን በሚተመለከቱበት ጊዜ አንድ ሰው ያንድን ፑር የሆኑ አገር ፈንድ ማድረግ የሚችል ሀብታሞች ያሉበት ናቸው ነገር ግን የታወቁ ሁለት ፓወር ብቻ ነው አሜሪካ ላይ ያለው ለምን በትንቢት ላይ ስለተጻፈ ሁለት አንድ ስለተባለ እስካሁን እየተመረጡ ያሉ ኦልሞስት ለሁለት መቶ አመት ያህል ዲሞክራት ኦር ሪፐብሊካን ድሮ አሁን ሪፐብሊካን የሚባሉት ከአብርሃም ሊንከን ጊዜ ወዲህ ነው ዛሬ ዲሞክራት የሚባሉት ፌደራል ሲፈ ነበር በሆነ ቦታ ያነበባችሁ ካላችሁ ትነግራላችሁ ሌላ ቀን አስፈላጊ ከሆነ እናገራለሁ እና ለዚህ ፓስተር ምን አልኩት ይሄ ሁለት ቀን እንደሚባለው አንደኛው ቀን አንደኛው ነው የፖለቲካ ፓርቲ ነው ሁለተኛው ቀን ሁለተኛው ነው የፖለቲካ ፓርቲ ነው እንጂ የሃይማኖትና የክርስትና የሃይማኖትና የፖለቲካ አይደለም የሃይማኖት ራሱን የቻለ እነኚህ ሁለቱ ቀንዶች አንድ አውሬ ከምድር የወጣው ቅድም አንቺ የጠቀስሽውን ለአርባ ሁለት ወር ምድርን የበዘው የቆሰለውን መልሰው ፓወር ይሰጣሉ ሁለት አውሬው ነው ፓወር የሚሰጠው መጀመሪያ ለወደቀው አውሬ ከምድር የወጣው ነው ከባህር ለወጣው አውሬ ፓወር የሚሰጠው እና የሜዶን የፋይስን ሁለቱን የፖለቲካ ፓርቲና የአሜሪካ አሁን ያለውን ሁለት ፖለቲካ ፓርቲ በሚታነቡበት ጊዜ የቀንድ ምስጢር በትክክል ሊገባን ይችላል ይሄ ቪው ለብዙ ሰው ያለ አይመስለኝም ግን ለጥናት የሚመች ነው የድሮ ቪው ግን በደንብ ጥናት ያለበት ሚክስ ያደርጋል አንደርስታንዲንጋችንን የፖለቲካ ምንድነው የመጽሐፍ ቅዱስ የራእይ ምዕራፍ 13ን አንደርስታንዲንግ አንድኛው ኃይል የሃይማኖት ነው ካልን ምንም የማይገጥም ነገር ነው የሚሆነው ተናግረን ብቻ ነው የምናልፈው ዲቴል ገብተን እንይብንል ኮንስቲቱሽን ላይ የሃይማኖት ፓወር የለም የሃይማኖት ራይት ነው ያለው ኮንስቲቱሽን ላይ የሃይማኖት ራይት ነው እንጂ ያለው የሃይማኖት ፓወር የለም አይ ሆፕ ዲስ ሜክ ሰንስ ዘ ዋን አይ ሴድ አት ዘ ላስት እግዚአብሔር ይባርካችሁ አመሰግናለሁ
አመሰግናለሁ ጋሽ እሱን እንግዲህ እግዚአብሔር ባርክ በዚህ አሁን በዛሬ አሳብ ላይ ሁለት ቢዋለ ሁለታችሁም አስተያየታችሁን ሰጣችኋል በሚቀጥለው ጊዜ በምርመራ ላይ እናቆመዋለን ምክንያቱም ሌላ አስተያየት ወይም ሌላ ሀሳብ በዚህ ትምህርት ላይ ያላችሁን እንጫወታለን አስተያየት ያላችሁ ወይም ጥያቄ ያላችሁ በሌላ ሀሳብ ላይ እዚሁ እናቆምና በአስተያየታችሁ እግዚአብሔር ይባርካችሁ አርስታችሁ እንድታጠኑ እናደፋፍራለን እግዚአብሔር ጸጋውን ያብዛልን ሌላ ተጨማሪ አስተያየት ወይም ሀሳብ ያላችሁ
ይሰማል ያ እኔ አሁን በዚህ ትርጉም ላይ ሳይሆን በጠቃላይ ባለው ሀሳብ ላይ ነው ሰይጣን በርግጥ ስራ እየሰራ ነው ከዚህ ላይ ስናይ እንዲሁ ሳይሆን ሲስተማቲክ ሆነ መንገድ ነው ሰዎችን አጥምዶ ከእግዚአብሔር ሊያርቅ ስራውን የሚሰራው እና እግዚአብሔርም ንቁ ብሎ ስለን ያንን እንድናውቅ ነው እንዴት ነው አላውቅም አይ ቲንክ የዛሬ 12 ዓመት አካባቢ ነው መሰለኝ እዛ ዲሲ ያለው በአድቬንቲስት ቤተክርስቲያን ውስጥ አሉ አቶርኒ ይህንን የሃይማኖትን ነጻነት የራስን መብት በመከንት የሆነ ዲፓርትመንት አለ አድቬንቲስት ውስጥ የሃይማኖት ነጻነት እንዲከበር አብሮ ከሚሰሩ ከሌሎችም ጋር አንድ ላይ ሆነ የሚሰሩ አሉ እና የዛ ሰው ቤተክርስቲያን መጥቶ ነበር እኔ አተንድ ማድረግበት ሲሰራ ስለነበረው ነገር ላይ በአሜሪካ ምን አክል ሙቭመንት እንዳለ ሲከታተል ነበረ የጁዲሻል ሲስተም አለ እዚህ በአሜሪካ የዚህ የፍርድ ቤት ሲስተሙ ላይ የካቶሊክ ቤተክርስቲያን በጣም ትልቅ ስራ እየሰራ እንደሆነ አሁን የሚፈልጉት ዋናው ቶፕ የፍርድ ቤት የኮርቱ ዋናው ዳኛ ካቶሊክ እንዲሆን ሲጥረስ ሲደረግ እንደነበረ ምክንያቱም ፓወሩ እንዲገኝ ሲስተሙን ወንም የካቶሊክን እምነት ኢንፎርስ ለማድረግ እንዲቻል ትልቁ ጁዲሽሪ ሲስተሙ በካቶሊክ ስር መሆን አለበት፣ ያንን እምነት የሚያምን ሰው እዛ ውስጥ መሆን አለበት የሚል በዛ አይነት ሙቭመንት እንዳሉ እንግዲህ እኔ አሁን የዛሬውን ነገር አላውቅም። እንደገና ደግሞ አሁን ቅድም ስታወሩ እንደነበረውም በኤጀንሲዎቹ በኩል ሆኖ የተለያዩ ሰዎችን እንቅስቃሴ የሚከታተል ከዛ ወጣ ብሎ የሚሄዱትን ሰዎች እንዴት አድርጎ ሊያጠቃ እንደሚችል የሚደረስ ሲስተሙ ተዘርግቶ ነው ያሉት። እና ይህን ሁሉ ስናየው አሁን የደምና የስጋ ነገር አይደለም፣ ወደ ኋላ ስንሄድ የሰይጣን ነገር ነው። ሰይጣን ትልቅ ሲስተም እያበጀ ነው ማለት ነው እያደረገ ያለው። እና ሰዎችን ከዚህ ከሰይጣን ወጥመድ ተላቀው ዞሮ ዞሮ ውጤቱ ሰው ራስን ለእግዚአብሔር እንዳይሰጥ የእግዚአብሔርን ታላቅነት አምኖ እግዚአብሔርን አክብሮ ወደ ዘላለም ሕይወት እንዳይደርስ ወደ መንግስቱ እንዳይገባ ለመያዝ የተደረገ ነገር ነው። የተለያዩ ሲስተሞችን ተጠቅሞ የተራቀቀ ነገር ምን አድርጎ ሁሉ ቢጠቀም ዞሮ ዞሮ ሰይጣን ስራውን እየሰራ ያለበት በሰዎቹ ሰዎቹ ያን በዛው የተሳተፉ ሰዎችን ብዙም ላውቁ ይችላሉ። የሚያውቁን ሰው ሊኖር ይችላል፣ ግን ሲስተም ውስጥ ግን ሰው ሊገባ ይችላል። እና ዞሮ ዞሮ ግን ሰውን ከእግዚአብሔር የማራቅ ስራ ነው እየተሰራ ያለው በሲስተም ማለት ነው። እና ቅድም ክዳኔ ጠቀስ አድርጎታል። በዚህ ነገር ውስጥ ኢንፍሉዌንሻል ሆኖ ይህንን ሲስተም የማፍረስ ነገር ላይ የሚገባውን ሰው ለማጥቃትም አይመለሱም የሚባለው ነገር እኔም የማስበው ነው። አንዳንድ ሰዎችም እንደዚህ ስናገሩ ሰምቻለሁ። የሆነ ድርጅቶች ሁሉ አላቸው በዚህ በካቶሊክ ውስጥ እንደዚህ አይነት ነገሮችን የሚከታተል ሲስተም፣ የተዘረጉ ሲስተሞች አሉ እኛ ማናቃቸው። ያ ሁሉ ሰውን በቅርብ ሆኖ እንትን የሚል ሁሉ አለ። እንደተባለም ኢንፍሉዌንሻል ሆኖ የእነሱን ሲስተም ውስጥ የሚገባ ሰው ቢኖር እንዴት አድርገው ሊያጠቁ እንደሚችሉ ያውቃሉ። ለዚህ የኢየሱስም ምሳሌ ትልቅ ነገር ነው። እንደዚህ አይነት መስቀለኛ የሆኑ ጥያቄዎች በሚጠይቁበት ጊዜ ያንን እንዴት አድርገው እንደሚመልስ ያውቅ ነበረ። አሁን የቄሳርን ጥያቄ አምጥቶ ሲመጡ የግብርን ጥያቄ ሲጠይቁ ለስደት ራሱን መጋፈጥ ያለበትን ጊዜ ያውቅ ነበር። አሁን ጊዜው አይደለምና ብሎ የእሱ ሀሳብ የእሱ ስራም እንዳይገለጥ የሚፈልግበት ጊዜ ነበር። ያን ሁሉ እግዚአብሔር በእርግጥ ማስተዋልን እይስጠን ማለት አላስፈላጊ የሆነ ስደት ውስጥም መግባት የለብንም። አስፈላጊ የሆነ ነገር አስፈላጊ በሆነ ጊዜ መምጣት አለበት እና ግን እንዲሁ ሳይሆን ሲስተሙ ግን ተዘርግቶ በየቤቱ ያለ ነው ማለት ነው። ትክክል። እነሱ የማያውቁት ሲስተም ማንኛውም አይነት ሲስተም የለም። ግን እግዚአብሔር በሰጠን ነፃነት ባለን ጊዜ እንጠቀማለን። አሁን ያለንም ሲስተም በስልክ የምንገናኝበት በተለያየ መንገድ የምንገናኝበት ሁሉ እስኪቆም ድረስ ሰይጣንም የራሱን ስራ ይሰራል፣ የእግዚአብሔርን ሰዎች የራሳቸውን ስራ ይሰራል። ስለዚህ ለዚህ ምነው ደስ ይለናል። በሩ ሲዘጋ ሌላ እግዚአብሔር የከፈተውን በር እናያለን። በተከፈተ በር ግን ሌላ የራሱን ስራ ሲሰራ ሰይጣን፣ እኛም ደግሞ የእግዚአብሔርን ስራ እንሰራለን። እና እኛም እንንቃ። በእርግጥ እንደተባለው በሲስተም የተዘረጋ ነው። ሰይጣን ሲሰራ ስራዎችን በሲስተም ዘርግቶ ነው የሚሰራው። ይሄ ሁሉ ግን ሰውን ከእግዚአብሔር የማራቅ የራስን በእግዚአብሔር ቦታ ተክቶ የራስን የበላይነት የማሳየት ስራ ነው። አልፈን አልፈን ብንሄድም የሞኝነት ስራ ነው። ለሰይጣንም ስማርትነስ ይመስላል፣ በጣም ጂነስ ስራ ይመስላል፣ የተራቀቀ ነገር ይመስላል። ዞሮ ዞሮ ግን ሞኝነት ነው። ራሱ የሚጠፋና ሌላውን ወደ ጥፋት የሚመራ ነው። እና እግዚአብሔር ደግሞ ማስተዋል እንድሰጠን እንግዲህ እንጸልይ። እንደው ሀሳብ እንደው የመጠን የሰው ለመጨመሪያ ነው።
እግዚአብሔር ስትልኝ ጋሽ በየ ሌላ አስተያየት፣ የመጨረሻ አንድ አስተያየት እንቀበልና ይህንን ፕሮግራም ለዛሬ እንዘጋለን። እንግዲህ አስተያየት ካለ እንቀበላለን። የመጨረሻ አስተያየት
ትንሽ ሀሳብ ልናቀር። ይህንን ያልኩበትን የራሴን መረዳት ማለት ነው። እነዚህ እንግዲህ ሰባቱ መንግስታቶች የእስራኤልን ልጆች ወይም ደግሞ የእስራኤል ልጅ ማለት የእግዚአብሔር ሕዝቦች ማለት ነው። እኛ ዛሬ መንፈሳዊ እስራኤላውያኖች ነን፣ በፊት ደግሞ ስጋዊ እስራኤላውያኖች ነበሩ እና ስለዚህ እነዛን ሁልጊዜ እግዚአብሔርን ሕዝቦች የሚያጠቁ ናቸው ነው እንግዲህ እነዚህን መንግስታትን ያልንበት ምክንያት ማለት ነው እና እነዚህ አሁን ግብጾች ሲያጠቋቸው ነበር፣ አፍራያኖችም ሲያጠቋቸው ነበር። እንደሱ ከሄድን ብዙ አሉ እና ለምሳሌ ዘዳግም 7 ላይ ስንሄድ እንደዚህ ላይ ዘዳግም ምዕራፍ 7 ቁጥር 1 ላይ እንደዚህ ላይ አምላክህ እግዚአብሔር ልትወርሳት ወደምትገባባት ምድር በሚያመጣህና ብዙዎችን ከአንተ የሚበልጡ ታላላቆችና ብርቶች የሆኑትን 7ቱን አህዛብ ኬጢያውያንን፣ ጌርሳውያንን፣ አሞራውያንን፣ ከናናውያንን፣ ፌርዛውያንን፣ ኤውያውያንን፣ ኢያቡሳውያንን ከፊትህ በሚያስወጣቸው ጊዜ አምላክህ እግዚአብሔር በእጅህ አሳልፎ በሰጠህና አንተም ድል ባደረግካቸው ጊዜ ሁሉንም ፈጽመህ ደምስሰህ ከእነርሱ ጋር አትዋዋል አትራራላቸውም ይላል። እና እርግጥ ነው አሶራውያኖችን በጣም ያስጨንቋቸው ነበርና ራሱ እኮ ሳኦል ንግስናውን ያጣው አማሌቃውያኖችም ጭምር የእስራኤል ልጆች እጅግ ያስጨንቁ ነበረ እና ፈጽመህ አጥፋ ባለው ጊዜ አማሌቃውያንን ባለማጥፋት ነበረ የንግስናውን እስከሚያጣ ድረስ እግዚአብሔር እጅግ የተቆጣበት በሳኦል ላይ። እና እኔ ልል ያልኩት ምንድነው እዚህ ጋር እንግዲህ አሁንም የራሴን መረዳት ነው የምናገረው። እኔ ይሄንን ያልኩበት ምክንያት አሁን 7 ራሶች 10 ቀንዶች እየተባለ የሚነገረው እነዚህ 7ቱ ራሶች 7 ነገስታት ናቸው፣ እነዚህ 10ቱም ቀንዶች ደግሞ 7ቱ ያው የስልጣን ምልክቶች እንደሆኑ 10ቱ የስልጣን ምልክቶች እንደሆኑ እናያለን። ያ ነገር በብሉይ ኪዳን ያለው ነገር ነው። ወደ በራእይ ላይ የምናጠናው በምሳሌያዊነት ነገር ተቀምጧል። አሁን እዚህ ጋር እነዚህ 7ቱ ዲገ ተዘረዘሩት ያስጨንቁ ነበረ የእስራኤልን ልጆች ወደ ከነአን እንዳይገቡ ያስጨንቁ የነበሩ ናቸው። ይሄንን ደግሞ በሐዋርያት ሥራ ላይ ሄደን እናያለን። ሐዋርያት ሥራ ምዕራፍ 13 ቁጥር 39 ምን ይላል? ሐዋርያት ሥራ ምዕራፍ 13 ቁጥር 19 ይቅርታ፣ ሐዋርያት ሥራ ምዕራፍ 13 ቁጥር 19 ይቅርታ እንደ ጥሩ መብራት ስላልነበር አልታይ ስላለኝ። የሐዋርያት ሥራ ምዕራፍ 13 ቁጥር 19 ነው ያልኩት። በከነአን ምድር የነበሩትንም 7 መንግስታት አጥፍቶ ምድራቸውን ለገዛ ህዝቡ ርስት አድርጎ አወረሳቸው ይላል። ሐዋርያት ሥራ ምዕራፍ 13 ቁጥር 19 ላይ በከነአን ምድር የነበሩትን 7 መንግስታት አጥፍቶ ምድራቸውን ለገዛ ህዝቡ ርስት አድርጎ አወረሳቸው ይላል። እና የእስራኤል ልጆች እንግዲህ ቅድም ዳር ወደ ከነአን በሚሄዱበት ጊዜ የወረሱት የከነአንን ምድር ነው። የከነአን ምድር ደግሞ የራሳቸው የነበሩት ቅድም የተዘረዘሩት በዳግም ላይ ቅድም ምዕራፍ 7 ላይ የተዘረዘሩት የነሱ ነበረ እና ግን ከነሱ ወስዶ እግዚአብሔር ለነሱ ነው ያወረሳቸው ይላል። 10ቱም ተብሎ ደግሞ የተባለው ደግሞ እንዲሁ ደግሞ አብርሃምን ከነአንን ሊያወርሰው ሲል በ10 ደግሞ ሆኖ ደግሞ እናገኛለን። እነሱን ደግሞ እዚህ ጋር ቅድም እንዳልኩት የአዲስ ኪዳኑ ወይም ደግሞ የራእይ መጽሐፍ የብሉይ ኪዳን ነጸብራቅ እንደሆነ ስናይ ራሱ ዘፍጥረት 15 ቁጥር 18 ላይ እንደዚህ ይላል፣ በዚያ እለት እግዚአብሔር ለአብርሃም እንዲህ ሲል ኪዳን ገባለት፣ ከግብጽ ወንዝ ጀምሮ እስከ ታላቁ የኤፍራጥስ ወንዝ ድረስ ያለውን ምድር ለዘርህ እሰጣለሁ። የምሰጣቸው የቄናውያንን፣ የቄኔዛውያንን፣ የቃድሞናውያንን፣ የኬጥያውያንን፣ የፌርዛውያንን፣ የራፉይንም ይቅርታ፣ የአሞራውያንን፣ የከናናውያንን፣ የጌርሳውያንን፣ የኢያቡሳውያንን ምድር ነው። እነዚህ 10 ናቸው ጋር የተዘረዘሩት። እና ምንድነው የእግዚአብሔርን ህዝቦች የሚቃወሙ አብርሃምን 10 ነበር ሲቃወሙት የነበሩት ወደዛ ለመድረስ ሲል። እንደገናም ደግሞ የእስራኤል ልጆች ደግሞ የእሱ የልጅ ልጆች ደግሞ 7 ተዘርዝረው ነበር። እና ለማለት የፈለኩት ምንድነው እዛ ጋር በምሳሌነት የተቀመጡ 10ም አሉ፣ በምሳሌነት የተቀመጡ 7ም አሉ። እና አሁን ምንድነው 7ቱ ግን እነዚህ ግን እነዚህኞቹን እንግዲህ ከግብጽ ጀምሮ ነው ሲቃወሙ የነበሩት። እና እነዚህ 7ቶቹም አሉ 10ቶቹም አሉ። እነዛኞቹ ላይ እኔ ያንኛው ተረዳውበት ምክንያት ምንድነው ቀደም እንዳልኩት እንደዚህ ከግብጽ በኋላ እዛ እስከሚደርሱ ድረስ አፎራውያኖች ብቻ አልነበሩም ሲያስጨንቋቸው የነበረው። ከዛ በኋላም ደግሞ ሲያስጨንቋቸው እነሱ ብቻ አልነበሩም፣ ሌሎቹም ነበሩ። እዛ ማለቂያውም እንደዚህ ነበሩ እግዚአብሔር እስከሚቆጣ ድረስ። እና ግን አሁን ግን በአጠቃላይ በእርግጥ የእስራኤልን ልጆች ወይም እግዚአብሔር ልጆች የሚያጠቁ ቢሆኑም ቅሉ ግን በታላቅነት በዓለም ታላቅነትም ጭምር ግን የነበረችው ከግብጽ በኋላ ግን እኔ እንደምረዳ ባቢሎንና ስለምረዳ ነው። እንደገናም ደግሞ እዚህ ጋር ቅድም እንደጠቀስኩት እነዚህም ተዘርዝረው ይገኛሉ። እንደገናም ደግሞ ለዛ በኋላም እንደገና ተመልሶ ይመጣል ለተባለው ለዛ ለቆሰለው አውሬ ያንን ሲያመቻች የነበረው ከምድር የወጣው ስለሆነ አንተ ያላየኸው ብሎ የሚለው ያንኛውን የምድር አውሬ ነው። ምክንያቱም የምድሩ አውሬ ያመቻቸለት ሮምን ነው፣ ለሮም ነው የሚያመቻቸለት ተመልሶ ለሚመጣው ስላመቻቸለት ነው። 7ኛው እሱ ነው ብዬ ልል ያልኩበት እኔ ራሴን መረዳት ለማስቀመጥ ነው።
እሺ፣ ገለስንን አመሰግናለሁ። በዚህ ነጥብ ላይ ሌላ ጊዜ ምናልባት ጊዜ ወስደን እናጠናለን። በቅድም አንድ ነገር ያልኩት አለ። የአሜሪካ መንግስት እና የአሱሪያ መንግስት ነው አሁን ልዩነትን እያመጣ ያለ ብናየው ጥሩ ነው። ሌላ ጊዜ እናያለን። በግልም ሆነ በትንታይ እንጫወታለን። አሁን ግን ለዛሬ በዚህ አይነት ሁኔታ ብናቆም ጥሩ ነው። አሶራውያንም ቢሆኑ ወይም ደግሞ አሜሪካን ብትሆን የእኛ ጥናት በእርግጠኝነት የዘመኑን መጨረሻ ለመለየት የሚያስችለን እውቀት ከእግዚአብሔርም ሆነ ከእርስ በራሳችን አግኝተናል። 7 መንግስታት አሶራውያንም ይሁኑ አሜሪካውያን በትምህርቱ ስርዓት ላይ የሚያመጡት ልዩነት የለም። በመጨረሻ ላይ ሁላቸውም ተሰብስበው የሮም ካቶሊክ ሃይማኖት ሲስተም ደጋፊዎች ሆነው የእግዚአብሔርን ህዝብንና የአምላክን አምላክነት የሚክዱ ከሰይጣን ጋር የሚተባበር የሰይጣን ህብረት የዓለም መንግስታት ናቸው። ስለዚህ በመጨረሻ ላይ አሁን አሶራውያንም ይሄዷል አሜሪካም እንደዚሁ ከሷ ጋር ተባብራለች ኦሬዲ ይህ ከሲስቴሙ ጋር የመስማማታቸው የትኛውም መንግስት ይምጣ ከየትኛውም አገር ከየትኛውም መሰረት ይምጣ ከሮም ጋር ወይም ሀላፊነቱን የማጥፋትን ወይም የማታለልን የሃይማኖትን እብደት ከእግዚአብሔር ያልሆነ ውሸትን በማስተማር የእግዚአብሔርን ልጅ የሚክዱ ወይም ከሚያስኬደው ከትንሹ የሃይማኖት ኃይል ጋር ተባብሮ የአምላክንም ህዝብ እያሳቱ የሃይማኖትንም ህዝብ እያሳቱ የፖለቲካንም መንግስት የሳይንስንም የእውቀትንም የትምህርትን ማለት ነው የገንዘብንም የኢኮኖሚን ኃይል ሁሉ እየደለለ ያለው የሰይጣን ማህበር በዓለም ዙሪያ የተሰበሰበው የሐሰትን መንፈስ የሚያስተምረው የሃይማኖት ሲስተም መላ ዓለምን በቁጥጥሩ ስር አድርጎ እየመራ ያለው በዛ ውስጥ ያለው የቫቲካን ውስጥ ያለው የሃይማኖት አመራር ነው። ዓለም ሁሉ እየሰገደለት ያለው የሃይማኖት አመራር ነው። ከዚህ ከሃይማኖት አመራር በምንም በማንኛውም አይነት ሁኔታ እንዳንገባና እንዳንጠመድ አንደኛ ራሳችንን ከእግዚአብሔር ጋር ማለማመድ አለብን። የመለየትን መንፈስ እግዚአብሔር እንዲሰጠን ከእውነትና ከሐሰት መካከል የመለየትን መንፈስ እግዚአብሔር እንዲሰጠን መጸለይ። ከሁሉ በላይ ግን ሙሉ በሙሉ ሙሉ በሙሉ ማድረግ ያለብን ነገር አለ። ሙሉ በሙሉ ይህን ነገር የተማማርነውንም የተደጋገፈነውንም ሀሳብ ሀሳብ ለተሰጣጠነውም የተማማርነውንም እግዚአብሔር ያገኘውንም መገለጥንም ቢሆን ለዛ ሁሉ የመጨረሻው የሐሳባችን መመሪያ ሊሆን የሚገባው ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ ያለው ነው። በስሜ የተጠራው ህዝብ ቢጸልይ ለጥያቄ ሁሉ መልስ ያገኛል። ከዛም ጸሎት የተነሳ የረገጣችሁበት ምድር እንኳን ሳይቀር ፈውስ ያገኛል ተብሎ የተጻፈውን የእግዚአብሔርን የአንድነት መንፈስ ወይም ደግሞ ከአብ ከወልድ ከመንፈስ ቅዱስ ያለን አንድነትና ከእርስ በራሳችን ጋር ያለን የጸሎት ጽናት ከእግዚአብሔር የሆነ ካለ ከአርዌውም እግዚአብሔር ይታደገናል። ከሰይጣን ከራሱም ይታደገናል። ከዛው ከሰባቱ መቅሰፍትም እግዚአብሔር አምላክ ነፍሳችንን መንፈሳችንን ስጋችንን ይታደገናል። እነዛ ሁሉ ግን ከእግዚአብሔር የተለዩ ከሰይጣንና ከሰይጣን አመራር ጋር የተስማሙ ሁሉ በመጨረሻ ላይ በእግዚአብሔር ቁጣ ከሚያገኙ ጽዋ አብራን እንዳንሆን እግዚአብሔር ጸጋውን ያብዛልን። አሜን
አሜን አሜን።
እና አሁን አንድ መዝሙር እንዘምርና ጸሎት እናደርጋለን። መዝሙራችን የሚለው ክብር ይሁን ለአምላካችን የሚል ነው። እና ደግሞ እግዚአብሔር ህዝቡን በምንም አይነት ሁኔታ ለሰይጣን አሳልፎ እንደማይሰጥ እግዚአብሔር የገባው ቃል ኪዳን አለ። እንደምን እንዳልኳችሁ በስሙ የተጠራን ሁሉ ከእግዚአብሔር ጋራ በደስታ በሰላም በፍቅር በእውነተኛ ከልብ ጽናትና ከልብ አንድነት የምንማረው ነገር ሁሉ ከእግዚአብሔር ከአብ ከወልድ ከመንፈስ ቅዱስ ጋር የሚያገናኘን እንዲሆን ነው። ስለዚህ እግዚአብሔር ከኛ ጋር ስለሆነ ለአምላካችን እግዚአብሔር ምስጋና ይድረሰው። መዝሙሩን እንዘምርና ጸሎት እናደርጋለን። መዝሙሩ የሚለው ክብር ይሁንለት ለንጉሱ ለአምላካችን የሚል ነው። እና እኛ እንዘምራለን። እንግዲህ እድሉ ያለው እዚህ ነው። እናዳምጥ። Chivireho nella nigoso amella nigoso tanaso Meganana singa kavarve ajanna Enne sawa amin enne sawa misdana Chivireho nella nigoso amella nigoso tanaso Begarama singa kravaro yajanna Enne sawa amin enne sawa misdana Hedvarla takrava jatale pantata Sigonaha Bekimpu kalila Hedvi adir swana Sigonaha Nan mina tatiku na tevtu nikisha antevanehem Ikzavir immesken inda taradzaccha antevanehem Ibere ho nila dani gosho amin dani gosho tanesu Deganama singko bataro yajanna Inni sawa amin, inni sawa misgana Batalak madani hizbunim mitadde Virtu gitaham La simu mikanam La hizbu tabakta yinni rataham Tanasun namaskin, sekarun innadis, alat yifahar. Ilin sekafiban, sefattan innika, simu yifahar. Kibereho nila, nani gusho, amin, nani gusho, tanasu. Meganama singa kabaro yadunna, Inni sawa amin, inni sawa misgana.
Betalak madanu hizbuni mitadik bustu gita. Nesimul mikana le hizbu tebetka yenni reta. Tenesun namaskin fekadun nawetin hizbanati fek. Ebil saw kafi bel
Tana sunni gwadar la hayal usima inna saham Lira mama nale tato ma inna wa inna saham Saitanim mimmalka ni sachin sikabir hayo yiklaam Bamis gana nyuta ye jala mazira indik jala Kibere ho nila nani gusho amin nani gusho tanasu Begana masinko kabaro yajanna inni sawa amin inni sawa misdana Bama inna waka uta amune mollan kita ikwe Ela tira lenya hon allan nandata yesat kiske Tira zata boto min kavra yelane tanishkana Tana ስናወድ በእምብርታ መለከት በበገና ክብር ይሁንለ ለኔጎሶ አሜን ለኔጎሶ ተነሱ በገና መሰንቆ ከበሮ ያዘና እንሳዋ አሜን እንሳዋ ምስጋና ክብር ይሁንለ ለኔጎሶ አሜን ለኔጎሶ ተነሱ በገና መሰንቆ ከበሮ ያዘና እንሳዋ አሜን እንሳዋ ምስጋና ክብር ይሁንለ ለኔጎሶ አሜን ለኔጎሶ ተነሱ በገና መሰንቆ ከበሮ ያዘና እንሳዋ አሜን እንሳዋ ምስጋና
አሜን
አሜን እግዚአብሔር ይባርካችሁ
አሜን
ጸሎት እናድርግ ጋሽ ክዳኔ ጸሎት አድርግልን
እኔ ነው የጠየቀው
አዎ
እሺ አብሮን አንድ ጓደኛ ሲውል ከዛ ጓደኛ ብዙ ነገር እንረዳለን ስንለይ መልካም ጊዜ ካሳለፍን እያዘንን ነው የምንለየው ያ ጓደኛ ይሄዳል በብዙ ጊዜ ላንገናኝ እንችላለን ነገር ግን መንፈሳዊ አይኖቻችን ቢከፈቱ መልካም ስራ ያደረገልን የዋለው መልካም ስራ ሊያደርግልን አጠገባችን ያለው ሁሉን ነገር ተሸክሞ ሊያሳልፈን የተዘጋጀ በመላእክቶቹ በነሱ ጊዜ እንደ የንጉስ ልጅ በዚህ ሀገር የተከበረ ነው በሚድር ላይ እንደ ንጉስ ልጅ የተዋይምሮ በሚረዳው ከዛ ይበለጠ ሊንከባከበን የተዘጋጀ ጓደኛ አባት አምላክ ጋር ነው ያሳለፍነው ዛሬ ይሄንን ፊል እናደርጋለን ይሄ ይሰማናል አሁን እስቲ ይስማል ይሄ አብረን ያሳለፍነው ይዋል ነው ከማጋር እንደሆነ በሰንበት ቀን አብራያቸው ይሆናል ነው ያለው እግዚአብሔር ወገኖቼ ሰማይንና የምድርን በውስጣቸው ያሉትን ነገር ከእሱ ጋር ነው አብረን የዋል ነው
አሜን
ክርስቶስ በዚህ ምድር ያቺ 12 አመት ደም ተፈስባት የነበረች ሴት ሌሎች እንደ ሁላችን እየነካን አይደለ እንደ ሁላችን እየነካን አይደለ እንደ እንዴት የሆነ ሰው ነካኝ ትላለ አሉ ኃይል ያልተቀበሉት ልክ እንደዛ ጉባኤ ከእግዚአብሔር ጋር መዋላችን ሳንረዳ እንሄዳለን በእምነት ካልነካ ነው በእምነት ከእግዚአብሔር ጋር መዋላችን ካልተሰማ ወገኖች ዛሬ ቅድም ሰንበት ትምህርት ላይ ሁላችንን ቻሌንጅ የሚያደርግ ነገር ጠይቄ ነበር can we change the way we think the way we process things ብዬ ምሳሌ እግዚአብሔር ረዳኝ ዛሬ
አሜን
ደርቆንቹ በጣም ተናዳጅ ሰው ነኝ ይሄን እግዚአብሔር ረዳኝና
አሜን
ልቤ በጣም ተደሰተ ለካስ እስከ ዛሬ ድረስ ጸጉሬ በላይ ላይ ቆይ ነበር እንደዚህ ቢኖር ነው ወርቆኝ ደስ አለኝ በጣም የሚያናድድ ነገር። አሁን ብነግራችሁ በእውነት ይሄ ነገር አላናደደህም የምትሉት ነገር አላናደደኝም። እና እግዚአብሔርን እጅግ አድርጌ አመሰገንኩኝ። እግዚአብሔር አብረን ነው ያሳለፍ ነው እና በሚቀጥለው ሳምንት እንደዚሁ ከኛ ጋር አብሮ እስከሚውል ድረስ በመላእክቶቹ ይጠብቀናል እና ወደ እግዚአብሔር በምስጋና እንቅረብ። የሚጠብቀን አባታችንና አምላካችን በሰማይ ሆነ ዛሬ ምድራችንን የምትመለከት አባት ፈቃደኛ የሆኑትን ሰዎች ለመጠቀም ለአንተ የምታዘዙትን ወደ ተለያየ አቅጣጫ ለመላክ የተዘጋጀ አንዳንድ መስሪያ ቤት የሆነ እቃ ለመላክ አልተዘጋጀም። The product is not finished ይላሉ። አባቴ ሆይ ወደ አራቱ አቅጣጫ ፈቃደኛ የሆኑትን ሰዎች ለመላክ በእጅህ በቂ የሆነ መልእክት ያለህ አምላክ በዚህን ጊዜ እናመሰግናሃለን። የማስመሰል ህይወት ከአንተ ጋር አብሮ ያሳለፍን ሰዎች ነገር ግን ከአንድ ባለስልጣን ጋር እንኳን ያሳለፈ ያህል ፊሊንግ የሌለን ሰዎች ነን ከምድር ባለስልጣን ጋር። የሰማይና የምድር ፈጣሪ ጋር አብረን ውለን ከአንድ የቀበሌ ሊቀመንበር ጋር እንኳን አንድ ላይ ያሳለፍን አይነት ፊሊንግ የለንም። እስከ መቼ ነው ይህ ልብ የሚጨልመው? የኔ ጌታ ከኔ ጀምረህ የወገኖችን ልቦና አንተ ግለጥ። ለአንተ እንድንታዘዝ ለቃሉ እንድንታዘዝ በር ቆመ የምታንኳኳውን ይህንን በር መክፈት እንድንችል
አሜን።
ልቦናችንን ለአንተ እንድናስረክብ ዛሬ የእያንዳንዳችን አደራ አንተ ተቀበል።
አሜን።
አደራችን የቀረውን ዘመናችንን እንድትጠቀምብን ለዚህ ለመጨረሻ ዘመን ወንጌል መላእክቶችን አልመረጥክም፣ እኛን ደካሞችን ነው የመረጥከው። አባቴ ለዚህ ለታላቅ ክብር ያጨን ወገኖች አባታችን ማን እንደሆነ የሚልከን ማን እንደሆነ ያልተረዳን ወገኖች አሉን። ልቦናችን ለአንተ እንዲገዛ ዛሬ አእምሮአችን አንተ ግለጥልን።
አሜን።
እንግዲህ በዛሬው ቀን በዓለም ዙሪያ ስንት ሰው ከአንተ ጋር እንዳሳለፈ አብሮህ እንደዋለ የተሰማ ማን እንደሆን አናቅም። አንተ ግን ታውቃለህ። ፈቃደኛ ወኝነ ወደፊት የመጣውን ህዝብ አንተ ባርክ።
አሜን።
መድኃኒቴ ሆይ ልጆቻቸውን ያላቸውን ንብረት ሁሉ ለአንተ ሲሉ ብዙ ገቢ ማግኘት እየቻሉ ብዙ ደስታ ማግኘት እየቻሉ ነገር ግን አንተን በመፍራት ልቦናቸው ተከፍቶ አንተን ባያዩም እነ ጴጥሮስ አብረው ይጓዙ ነበር። አባቴ ሆይ አንድ ቀን ልቦናቸውን እመጤ እስከምትገልጥ ድረስ አትረቡም ተመለሱ አላልካቸው? መድኃኒቴ ሆይ አብረው ከአንተ ጋር ለመላክ ለመዋል የመጡትን ወገኖች ከማን ጋር እንደዋሉ ባይረዱም በዓለም ዙሪያ ያሉትን በሙሉ ምሕረት፣ ፍቅር፣ ሰላም እንዲጎበኛቸው ፈቃዲውን የማላቀውን ቤተሰብ ለማላቀው ቤተሰብ እየጸለይኩ ነኝ። በዚህን ጊዜ ለማናቀው ኔሽን እየጸለይንን በዚህን ጊዜ መድኃኒታችን ሆይ ያላቸውን ችግራቸውን በጌታ በኢየሱስ ክርስቶስ ደም አንተ ያንዳንዱን ቤተሰብ ገብተህ እኔ አለሁ እንድትል ይሄንን መንገድ አቅጣጫ እኔ ላሳያችሁ እንድትል መድኃኒቴ ፈቃድ ይሁን።
አሜን።
እያንዳንዳችን በሚቀጥለው ሳምንት ተመልሰን ከአንተ ጋር እስከምናሳልፍ ድረስ ይህ ሳምንት ጌታ ይሁን የልምምድ ሳምንት ይሆንልን። ዛሬ የተከልከው የመታዘዝ ፍሬ ዛሬ በልባችን ከጠዋት ጀምረ ያስቀመጥከው ለአንተ የመታዘዝ ፍሬ ውሃ እየጠጣች በመንፈስ ቅዱስ አማካይነት በጌታ በኢየሱስ ክርስቶስ ወንጌል ፀሐይ እየሞቀች መድኃኒቴ ሆይ ሕይወታችን የበለጠ አንተን የሚመስል ሳምንት አድርግልን። እንግዲህ የመጣውን ምሽት በሰላም ያሳድረን። ሕይወታችን ተቀይሮ ሁለመናችን ተቀይሮ ሰዎች እኛን እያዩ እስከሚደነቁ ድረስ ሕይወታቸውን እያዩ ሕይወታችንን እያዩ እስከሚደነቁ ድረስ ይህንን ጥቂት ጉባኤ አንተ ባርክ። የተሰበሰቡበት ዓላማማ ለዚህ ነበር። ይሄ ነገር የጀመረውማ በእንደዚህ አይነት ነገር ነው። ወደዚህ እንዴት ሊደርስ ቻለ ብለው ሰው እስከሚገረም ድረስ እኛ ያሰብነው እንደዚህ አይነት ሁኔታ ነው ብለን ነበር። ነገር ግን ይሄ የሆነው ለምንድን ነው ብለው ሰዎች እስኪገረሙ ድረስ የሚሰሙ ስለዚህ ሕይወት መልካም ነገር መናገር እስከሚጀምሩ ድረስ እኛን ዛሬ ስራ ነው።
አሜን።
በሰላም ይመስደረን በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አሜን።
እግዚአብሔር ይባርካችሁ። መልካም ሳምንት።